በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተላልፍ አድማጮችን ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ተሁቶኖ ራሶ ተሁት አደረገን ተመስገን ተመስገን እዚያ ደረሰን የመደመር ወሰን ገና ከሀገር ያልፋል ለአፍሪካም ይተርፋል ከጥላቻ ቀድሞ አንረሳን ፈጽሞ ያንተንም ሙለታ እነሆ ሰላምታ ይህ ነው ህዝብ ማለት የተበደለለት ዝም ሰሚ ሲያጣ ብድግ ቀን ሲወጣ የለም 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 ህዝብ ሞኝ አይደለም ሲሰሩለት ያውቃል ሲንቁት ይንቃል ሲያከብሩት አክባሪ ይሄውና መሪ ለወገን ያሰበ ለህዝብ የቀረበ ኢትዮጵያዊ ብስለት ካንድ ጽኑ አለት ካንድ ግር ተገምደው ካንድ ሻማነደው በቀል የማይነደው ቦምብ የማይበግረው አዲስ ትውልድ ፈጥረው ጥላቻን ይጠላ ይኸው ምድሩን ሞላ የትረፍ ጥላቻ አንድ መሆን ብቻ መደመር ይሻላል እንዴት ይነጠላል የኔ ክብር ከነሱ ይሄን ወንበራንሱ የኔንም በነሱ ቀይሩልኝ ቶሎ ይሄው እንደ ቃሉ አንድ አርጎ ወንበርን ከነሱ ተማርን አብረን መደመርን አንድ ሆነን ጨፈርን አንድ ላይ እስክስታ ተቀላቅሎ ደስታ ዋ ይነኩሽና ያንቺ ቤት ፈተና ዞሮ ዞሮ የኛ ሁሉም በየከኛ ተመስገን ፈጣሪ እነተኛ መሪ አገኘች አገሬ የጥላቻን ወሬ ቻው ቻው ብለን ሸኘን ብሩቀን ሲያገኘን እኛም የተገፋን አገርና ተስፋን ጥለን እንዳልጠፋን መደመር ጎበኘን ፍቅር አገናኘን ሞላን በጎዳናው መዋደድ ባቀናው አዲስ አረማመድ ሁሉም በየከኛ سنደመርኛ ተንጣለን በስፋት ቦታ ያጣል ክፋት ይኸው በዚህ መጣ ከመስመር ይወጣ ከመደመር ጸጋ ያውል ዘጋ ገድ የለም አትስጋ ሺየጅቦች መንጋ ሺፈንጂ ቢያጓራም ፍቅር ሞት አይፈራም ትነኩትና ዋ ሲወድ እንዲነዋ እኛም ከጎኑ ነን ጀግኑ አጀገነን አሁን የሁሉም ነን ሁሉም በየከኛ ሀገራችን የኛ ቦታ ስለሌላት ለክፉ ጭንቅላት ለልዩነት ወሬ የመደመር ፍሬ እዚያው ተገለጠ እየተጋፈጠ የፈንጂውን ጉልበት ጽፈራው ባሰበት ይቀውጡ ጀመር ናውዲ ተደመር አንተም በየከኛ አንተም በየከኛ ህብረታችን ጸና ዘንድሮም እንዳምና አያውቁንም እና
Oh, አድማጮቻችን እንሆ የኢትዮጵያ ድምጽ ሬዲዮ ጊዜውን ጠብቆ ዛሬም በተወሰነው ሰዓት ፕሮግራሙን እሴ ፕሮግራም ስርጭቱን ጀምሯል። በዛሬው ፕሮግራማችን ውይይት ይኖረናል። ከሁሉ ቀደም ብሎ ውይይት ይኖረናል። ውይይቱም በሚቀጥለው ሐሙስ ስቶክሆልም ከተማ ሊደረግ የታሰበው የመደመር ዶክተር አብይ አህመድ እንደሚሉት የመደመር ጉዳይን በተመለከተ ኢትዮጵያኖች በስዊድንና አካባቢ የሚኖሩ በስቶክሆልምና አካባቢ እንዲሁም ከሌሎችም ከስዊድንና አካባቢዎች የሚመጡ ኢትዮጵያኖች በሚገኙበት ታላቅ ሰላማዊ ሰልፍ ለማድረግ ተታስቧል። እና ይሄን ሰላማዊ ሰልፍ በተመለከተ የዚህ ሰላማዊ ሰልፍ አዘጋጆች እዚህ ስቱዲዮአችን ድረስ መጥተው ተቀምጠው ይጠብቃሉ። ጊዜያቸውን ዶክተር እንዳለና አቶ በላይ ከኛ ጋር ናቸው። የዚህ የኢትዮጵያ ኮሚኒቲ ስራ አስኪያጅ ውስጥ ወይንም ባለስልጣኖች ማለት እንችላለን። ሁሉም በአቅሙ ነው። በመቀጠልም ትልቅ እንግዳ ይኖረናል። የኢትዮጵያ ድምጽ ሬዲዮ ቋሚ እንግዳችንና ምናከብራቸው የተከበሩ አና ጎሜዝ በዛሬው ዕለት ቀርበው የሚሰማቸውን ኢትዮጵያ ውስጥ ስላለው ሁኔታ የሚሰማቸውንና ሁልጊዜ የሚወረውሩልንን ጠቃሚ የሆነ የምክር ቃልም አስተላልፋለሁ ብለውናል። ከዜና በኋላ በቀጥታ ከሳቸው ጋር ውይይት በስልክ ውይይት እናደርጋለን። አጠር ያለ ውይይት እናደርጋለን። ከዚህ በተጨማሪ እንግዲህ ብዙ አድማጮቻችን እየደወሉ ለምንድን ነው የኢትዮጵያ ኤምባሲን የማታነጋግሩልን? የኢትዮጵያ ሬዲዮኖች እዚሁ ስቶክሆልም ሆናችሁ ለምንድን ነው የማታነጋግሩልን ያሉን አሉ። እኛም ሞክረናል። መሞከራችንን ለማሳየት የተቀዱ ጥጆች አሉን። ምን አይነት ስራ እንደሚፈጸም ለማሳየት በአክብሮት ደውለን በአክብሮት ጠይቀን ተዘግቶብናል። ስልኩም ጥቂት አነጋግረውን ዘግቶብናል። ከዛ በኋላ ግን ደጋግመን ደውለን ማግኘት አለመቻላችንን የሚያሳይ ቅጂ ወደ ኋላ ላይ እናሳያቸዋለን። እኛ ሙከራችን ማንኛውም ኢትዮጵያዊ ባለስልጣንም ሆነ ተራ ኢትዮጵያዊ እንደኛ አይነቱ በዚህ በተቀደሰ ዓላማ ላይ ምን አይነት አመለካከት ያለው የሚለው ለመስማትና የድሮ የሰሩትን ያልሰሩትን ለመወያየት አልነበረም። እኛ ወደፊት እንዴት ነው ኢትዮጵያዊን አሰባስበው የኢትዮጵያ ኤምባሲ እንደመሆኑ መጠን ኢትዮጵያዊን እዚህ አካባቢ ያለውን ኢትዮጵያዊን አሰባስቦ ለጋራ ዓላማ እንዴት ነው መስራት የሚችለው ተወካይ እንደመሆናቸው መጠን የሚለውን ለማጣራት ሞክረን ነበር፣ አልተቻለንም። ይሄንንም ደግሞ በተጨባጭ እናስረዳለን። እንዴት እንደሆነ በተቀዳ ቅጂ እናሰማችኋለን። ዜና እንደተለመደው 5 ሰዓት ላይ ይቀርባል። አድማጮቻችን ይሄንን ሰላማዊ ሰልፍ በተመለከተ ያላችሁን አስተያየት ለምን አስፈለገ? አስፈላጊ ነው ወይ? እስከዛሬ ኢትዮጵያዊው በአብዛኛው ሰላማዊ ሰልፍ የሚወጣው መንግስትን ወይንም ደግሞ መንግስት የሚሰራውን በመቃወም ነበር። እንዴት አሁን ሊደገፍ ቻለ? መደገፍ ሳለበት የሚለውን ለመወያየት በስልክ ቁጥራችን 0819100 መደወል ትችላላችሁ። እንግዲህ ፕሮግራማችን ይህን ይመስላል። በማከሉ ጊዜ ካገኘው አንድ ሰዎች ላኩልኝ አንድ ምንድነው አሜን በል የሚል ግጥም አግኝቻለሁ እና መንገድ ላይ እየሳኩ ነው የመጣሁት ከስራ ወጥቼ አርብ ለታ ወደ ቤቴ ሲሄድ እና እሱንም ለአድማጮች ለማካፈል እንሞክራለን ጊዜ ከተገኘ ነው። የተለያዩ ማስታወቂያዎች ይኖሩናል። ዶክተር ምራራ ወደ ስዊድን እንደሚመጡ ሰምተናል። እሳቸው የሚመጡት በሚቀጥለው ሳምንት ነው። እሱንም በተመለከተ አጠር ያለ ማስታወቂያ ይኖራል። እንግዲህ አድማጮቻችን እስከ 6 ሰዓት ከኛ ጋር እንደምትቆዩ ተስፋ ማድረግ፣ ፕሮግራማችንን እንደተለመደው እችን ሙዚቃ ጀባ በማለት ሰላም ይሁን መድሩ ሁሉ ሰላም ቻችን። ከዚህ በመቀጠል አንድ ማስተዋቂያ እናሰማችሁና ከማስተዋቂያ በኋላ ወደ ውይይታችን እንሄዳለን። ዶክተር አብይን ለመደገፍ የሰላማዊ ሰልፍ ጥሪ። በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ለሰላም፣ ለፍትህ፣ ለአንድነት፣ ለእኩልነት፣ ለዲሞክራሲና ለጋራ ብልጽግና እስካሁን እየተካሄደ ያለውን የለውጥ እንቅስቃሴ ለማድነቅና ለወደፊትም በተጠናከረ ሁኔታ ለውጡ እንዲቀጥል ለመርዳትና ለመደገፍ እንዲሁም ለውጡን ለማደናቀፍ የሚፈጨረጨሩትን ለመቃወምና ለማውገዝ ሐሙስ ሐምሌ 5 ቀን 2018 ከ17 ሰዓት እስከ 20 ሰዓት በሰርገል ስቶሪ የድጋፍ ሰላማዊ ሰልፍ ለማድረግ ስለታሰበ በስቶክሆልምና ዙሪያዋ የምትኖሩ ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ በአክብሮት ተጋብዛችኋል። የኢትዮጵያ ማህበረሰብ ወይም ኮሚኒቲ በስዊድን ይላል ማስታወቂያችን። እንግዲህ አድማጮቻችን ይሄንን ሰላማዊ ሰልፍ በተመለከተ እዚሁ ስቱዲዮአችን ውስጥ እንግዶች አሉን። ዶክተር እንዳለ የኮሚኒቲው ገንዘብ ያሽ በጅሮንድ ነው። እንዲሁም ደግሞ አቶ በላይ ይገኛሉ። አቶ በላይ ምን መመሪያ የምትለው አለህ ይመስለኛል? አጋበል
ይህንን ትይንተ ህዝብ ያዘጋጀው የኢትዮጵያ ማህበረሰብ ስራ አስፈጻሚ ኮሚቴ ነው። ቀደም ብሎ ብዙ በስዊድን የሚኖሩ ኢትዮጵያውያኖች ሰብሰብ ብለን እንደዚህ አይነት በተቃውሞ በነበረበት ጊዜ ስናካሄድ የቆየን ስብስቦች ነበር እና ይህንን እንደገና ለማዘጋጀት ጥረት በምናደርግ ጊዜ የኢትዮጵያ ማህበረሰብ እንደጀመረው ስላወቅ እንግዲህ ሁላችንም በዛው ላይ በተጀመረው መሰባሰብ አለብን ብሎ ጥሪ ለሁሉም በዚያ በቀደም ባለው የተሰባሰቡ ኃይሎች በሙሉ በየማህበረሰባቸው ሞቢላይዜሽን እንዲያደርጉ ወይም ጥሪ እንዲያደርጉ እና ሰው እንዲያሰባስቡ በዚህ ላይ ሁላችንም እንድንረባረብ፣ የሁላችንም ጉዳይ ነው ከሌ ያዘጋጀው ካለ ያዘጋጀው እንዳይባል ለዚህ ድጋፍ ለመስጠት እና ሌሎችንም ለመጥራት ነው የመጣሁት።
በጣም ቆንጆ ሀሳብ ነው፣ የተቀደሰ ነው። ግን በዛው አንድ ጥያቄ ካነሳኸው አይቀር ላንሳልህ። ለምንድን ነው ኢትዮጵያ ውስጥ መካከል የችግር ያለብን? ሁልጊዜ ሰማዋለሁ ማን ነው የጠራው እንንትና ናቸው የጠሩት ስለዚህ እኔን አይመለከተኝም። እንዲህ አይነት አለ አሁን እናንተን ተስላልከው አይደለም፣ እኛ ኢትዮጵያኖች እንዲህ አይነት ችግር አለብን፣ ለምንድን ነው እኛ አልተጠራንም እንንትና ናቸው የጠሩት የሚለው ከድሮ ጀምሮ የነበረ አሳሰብ ለምን አስፈልገ? እኔ አላማው ከሆነ ሰይጣንም ይጥራው እምስማማኝ አላማ ከሆነ መጣለሁ። ይሄ የኔ የተራስ ተሳሰብ ነው፣ የተራሰው የድርጅት ሰው አይደለሁምና ተራስሮም እንደዚህ ነው የሚስማማኝ ከሆነ ማንንም ይጥራው ይሄዳሉ። ወዛው ጥቼ ያ ነገር የሚስማማኝ ነገር አብረኝ እንትላለሁ። ግን ፍርሃት አለ ማለቴ ነው አያለሁ። አሁን አንተ ተጨንቀህ ነው ሁሉም እንዲሰባሰብ ስለምትፈልግ ምን አልባት ኤቨንቹአሊ እኛም ለምን አልተወከልንም የሚሉ ሊኖሩ ስለሚችሉ ካሉ ያ እንዳይሆን ብለህ ነው አሁን ይሄን የምታስረዳው። እስከገባይ ድረስ ይሄ ችግር ለምንድን ነው በኢትዮጵያኖች መካከል ያለው?
አቶ አህመድ፣ የኔም ፍላጎቴም እምነቴም አንተ እንደምትለው ነው። ሰይጣንም ቢጠራው አላማውን ነው የምከተለው። ግን እንደው አለመታደል ሆኖ ሁላችንም በዚህ ሁኔታ ላይ አልበለጸግንም ማለት ይቻላል እና እያንዳንዱ ራሱን መታየት የሚፈልግበት ሁኔታ አለ። መወከል አለብኝ የሚል አለ። እኔ ካልጠራሁት የሚል ባህሪ ያንን አላጸዳንም። እስካላጸዳነው ድረስ ሁልጊዜ በጥንቃቄ መያዝ አለብን። ትምህርታዊ ውይይት መካሄድ አለበት። ብዙ ጊዜ የሚፈጅብናልና
ለዚህ ስለዚህ እንዴት ነው አይሆንንም ትለትተህ ይሆንንን ጠርጥር ነው እንደው ባይሆን እንኳን ይሆን ሊሆን ይችላልና አደጋ ከመድረስ እስቲ በተባብረን እንስራ ነው እንደመር ነው። አመሰግናለሁ ዶክተር እንዳለ። እኔ እስከማቀው ድረስ እንግዲህ እዚህ ሀገር ሰላማዊ ሰልፍ የተወሰነ አመታት አይቻለሁ፣ ተካፍያለሁ፣ ማዘጋጅቻለሁ። ይህ ለመጀመሪያ ጊዜ በአንድ ስልጣን ላይ ያለን መንግስትን በለው ለመደገፍ የተወጣ ነው። ምንድን ነው ያስፈለገበት ምክንያት?
በመጀመሪያ ደረጃ የኢትዮጵያ ሬዲዮ በስዊድን ይህንን እድል ስለሰጠን በጣም እናመሰግናለን። እንግዲህ ይህንን የድጋፍ ሰልፍ ለማድረግ ያሰብነው በተወሰኑ ምክንያቶች ነው። አንደኛ የኢትዮጵያ ሕዝብ ከ1983 ከዛም በፊት ማለት ይቻላል ጀምሮ ነጻነቱን ተገፍቶ ሲጎዳ የነበር ሕዝብ ነበር። እና የታሪክ አጋጣሚ ሆኖ ከያደግ ውስጥ ሰው ተነስቶ ሰው የሆነ ሰው ተነስቶ ለሁላችን ለኢትዮጵያውያን ደስ የሚል መልእክት የሚያስተላልፍ አይነት ኢትዮጵያዊነትን የሚያደንቅ አይነት የሀገሪቱን በሀገሪቱ ታሪክ የሚኮራ አይነት ለሁላችን ተስፋ የሚሰጥ አይነት ሰው ዶክተር አብይ የሚባል ስለመጣና ስልጣን ከጨበጠ ጊዜ ጀምሮ ብዙ የምንፈልጋቸውን ለውጦች እስረኞችን መፍታት የመሳሰለና ፈጽሞ ሊታሰብ የማይችል በግንቦት ሰባት አባልነት በአሸባሪነት የታሰሩት ጭምር በትግሉ በሱ ትግል የወጡ እና በቅርቡ ደግሞ ይሄንን ህዝብ ላይ ተጭኖ የነበረውን አስቸጓይ ጊዜ አዋጅ እንዲነሳ አድርጎ ብዙ ነገሮችን እያደረገ ስለሆነና ይሄንን የሱን የለውጥ ሂደት ደግሞ የማይደግፉ ኃይሎች የተለያየ ሸር እየሸረቡ እንደሆነ ስላየንና ከሱ ጎን ቆመን እነዚህን የህዝብን ጥቅም የሚጻረሩ ኃይሎችን ለመቋቋም ድጋፋችንን ማሰማት ስላለብን ነው ይሄን ነገር ያዘጋጀ ነው።
ባጭሩ ታውቋቸው አላችሁ እነዚህ የህዝብን ጥቅም የሚጻረሩ ኃይሎች የምትሏቸው?
የኢትዮጵያውን
ስትል ስለሰማው
የኢትዮጵያ ህዝብ ያቃቸዋል የኢትዮጵያ ህዝብ ያቃቸዋል ሲያሰቃዩት ሲያስሩት ሲገርፉት ሲገሉት የነበሩ ማን እንደማን እንደሆኑ ያቃል እና የኔ በኩል ደፍሬ መናገር ይችላልው የህውሃት ቁንጮች እስከ 10 11 የሚደርሱ እነዚህ ናቸው አሁንም ሲፈጸም የነበረውን ገፋዊ በግፍ የተበላ አስተዳደር እንደገና በህዝቡ ጫንቃ ላይ ለመጫን አሁንም የተለያየ ሙከራ ያደረጉ እንደሆነ ይነገራል ይታያል።
አቶ በላይ ዶክተር አብይ ብዙ ጊዜ ሲናገሩ ስንሰማቸው የትግራይን ህዝብ ለማወቅ ትግራይ ሄዳችሁ ጎብኙ የትግራይን ህዝብ ከጥቂት ዘራፊዎች ጋር አታገናኙአቸው ይላሉ የተቀደሰ አባባል ነው እንዴት ታይዋለ?
ህዝብ ነው ህዝብ እንደ መሪው ይሄዳል መሪውን ይከተላል ተይገደዳልም ተጨቁኖም መሪውን ይከተላል የትግራይ ህዝብ በተወሰነ ደረጃ ሁሉም አይደለም በግል ያልደረሰበት ህውሃት እንደግፎ ሊሆን ይችላል ግን ህዝብ ነው ሐቁን ሲያቀ ደግሞ ከህዝብ ጋር አብሮ ይቆማል ስለዚህ ይሄ ተቀደሰ አባባል ነው ሁላችንም ማማር ያለብን ነው የትግራይ ህዝብ መጠላት የለበትም በጥቂቶች ሰዎች መሐከል የኢትዮጵያ አንዱ ክፍል መወገዝ የለበትም እና በህዝቦች መሐከል እንትን ማን ነው ጥሩ ቅራኔ እንዳይፈጠር ማድረግ አለብን አንድ ከፈቀድክልኝ አንድ ሰኮንድ ያህል ለዶክተር እንዳለ ባቀረብከው ጥያቄ ላይ ባጭር ጊዜ ውስጥ ዶክተር አብይና የበሱ ዙሪያ ያሉ ሰዎች ባልታሰበ ሁኔታ ክልክ የበለጠ ለውጥ አምጥተዋል በአሁኑ ጊዜ
ልክ ነበረው ማለት ነው ከልክ የበለጠ ስትል ልክ ነበረው የተወሰነ
ነው እኛ በግምታችን ያው ከልክ የበለጠ ምን ለምንድን ነው እኛ ከኤክስፔክት ከምናደርገው ለውጥ
ከጊዜው አንጻር
እንጂ አይደለም ለውጡ ገና አልጨረሰም ኖ አይደለም እንደሱ አይደለም ከኛ ከምንጠብቀውና ካጭሩ እንትን በዚህ ጊዜ ውስጥ ትሬመንደስ የሆነ እንትን አለ በጣም ትልቅ ለውጥ አምጥቷል ዋናው ደግሞ ለዚህ ቀጣይነት ማንም ኃይል የነሱ ኃይል ሳይሆን ህዝብ መንቀሳቀሱ ነው ያ ህዝብ ተንቀሳቀሰ እነሱ ወደ ላይ እንዲወጡ አደረገ ለውጡም ፈርቀደደ አሁንም በሚሊዮን ወጥቶ የደገፋቸው ነው ቀደም ብሎ የኢትዮጵያ ህዝብ ሲደማ አልቀሰናል እድሜ ልካችን በሙሉ በተቃውሞ ስንሰለፍ ኖረናል ጉዳት የደረሰብንኛ ሳንሆን ማለት ከአገር ቤታቸው ሆኖ ችግራቸውን እየቀመሱ ከታገሉ ጋር ሳንወዳደር እኛም የትግሩ አካል ለመሆን ሙከራ አድርገናል። አሁን የኢትዮጵያ ህዝብ በነቂስ ወጥቶ የሚደግፈው ኃይል በሚመጣ ጊዜ እኛ ከኢትዮጵያ ህዝብ ጋር መስረፍ አለብን። ለዚህ ነው ይሄ የድጋፍ የመጀመሪያ ጊዜ ድጋፍ ያዘጋጀነው።
ዶክተር እንዳለ ዶክተር አብይን በተመለከተ በመጀመሪያ አካባቢ በተለይ ጥርጣሬ ነበር። እንዴት እሱን ልናምን እንችላለን? እሱኮ የኢሃደግ ኮትኩቶ ያሳደገው ልጅ ነው። ህዝቡን ሊያረጋጋ ነው፣ መልሶ ኢሃደግን ስልጣን ላይ ወይንም ወያኔዎችን ስልጣን ላይ ሊያወጣ ነው የሚሉ ነበሩ። በሌላ በኩል ደግሞ እንዴ ምንም የፈለገው ይሁን ከኢሃደግ ይምጣ ከምን ይምጣ ስራውን ይያየል ለምን አንፈርድም? ከኢሃደግስ ቢመጣ ምንድነው? ሙሴ ፈራኦኖች አሳድገውት አይደለም የእስራኤልን ህዝብ ከግብጽ ባርነት ያወጣው እያሉ ምክንያት የሚሰጡ ነበር። እናንተ መጀመሪያ አካባቢ እንዴት ነበር የምታዩት? አሁንስ እንዴት ታውታላችሁ ያን አመለካከታ?
እኔ እንግዲህ እኔና ተወሰን ሰዎች ከመጀመሪያውኑ ጀምሮ ነበር ተስፋ ይጣልንበት።
ኦኬ። ራዩ ታይቷችሁ ነበር ማለት
ነው? ታይቶናል። ምክንያቱም አጀማመሩ በተለይ በሲመት በአለ ሲመቱ ላይ ያደረጋቸው ንግግሮች ከዚህ በፊት ለ27 አመት ያልሰማናቸው ነገሮች ናቸው። ከአባባል አንጻር ከአነጋገር አንጻር ስር ነቀል ነበር ማለት ይቻላል። እና እኔ ከዛ ነው እምነቴ የጀመረው። ከዛ በኋላ በተከታታይ ያደረጋቸው የወሰዳቸው እርምጃዎች በጣም በርካታ እርምጃዎች እምነታችንን እያጠነከረ ሂዷል። ከነዚህ ውስጥ አንዳንዶቹን ለመጥቀስ ያህል ቀደም እንዳልኩት በተለያየ ሰንካላ ምክንያት የኢትዮጵያን እስር ቤቶች አጨናንቀው የነበሩ ጋዜጠኞችንና የፖለቲካ ሰዎችን ፈታ። ይሄ በጣም ትልቅ እርምጃ ነበር። ሌላ ደግሞ ምንድነው የፖለቲካ ምህዳሩን ለማስፋት ከፍተኛ ጥረት አድርጓል። በሽብርተኝነት ተፈረጀው የነበሩትን እነ ግንቦት ሰባትን እነ ኦነግን እነ ኦብነግን የሽብርተኝነት ታፔላውን አንስቶላቸዋል፣ ምልክቱን አንስቶላቸዋል እና አገራቸው ገብተው እንዲታገሉ ጥሪ አድርጓል። ይሄ ትልቅ እርምጃ ይመስለኛል በሀገራችን የፖለቲካ ታሪክ። ሌላው ደግሞ ምንድነው በጣም የሚገርመው ይሆናል ተብሎ ያልታሰበው አቶ አንዳርጋቸውን የግንቦት ሰባት መስራችና ጸሐፊ የነበሩትን
የሽብርተኛ ተብሎ የተወጀኑትን ድርጅት
ከየመን ታፍነው ተወስደው የነበሩትና የሞት ቅጣት ተፈርዶባቸው ሞታቸውን ይጠብቁ የነበሩትን ሰው ፈቶ መፍታትን ብቻ አይደለም ቢሮ ወስዶ ማነጋገሩ ይሄ ትልቅ እርምጃ ነበር። እንደውም እንደሚባለው የሌላው ወገን የዚህን ክቡር ሰው መፈታት የሚቃወም ነበር ነው የሚባለው እና በትግል ነው ያስፈታው ነው የሚባለው። እና ሌላው ደግሞ ምንድነው ከጎረቤት ሀገሮች ጋር ይሄ እንዳበደው ሸመናከሱን አቁሞ የሰላምና አብሮ የመኖር የመተባበር የመረዳዳት ፖለቲካ እየፈጠረ ነው ከጎረቤት ሀገሮች ጋር። ሌላው ደግሞ ምንድነው ዜጎቻችን በተለያዩ ሀገሮች እንደ እንስሳ በሚታዩበት እና በየእስር ቤቱ በሚንገላቱበት እነዚህን እያስወጣ ዜጎቻችንን ወደ ሀገር መልሷል። ይሄ ቀላል የማይባል ድርጊት ነው። አሁን በቅርቡ ደግሞ ከኤርትራ ጋር የተጀመረው የሰላም ድርድር የእርቅ ድርድር በጣም እኔ ጥሩ ነገር ይመስለኛል። እና የህዝብን ሲበድሉ የነበሩ በቀድሞ ኢህአዴግ ውስጥ የነበሩ አንዳንድ ሰዎችን ከቦታቸው ያነሳ በተሻሉ ሰዎች እየተካ ነው። ይሄም ቀላል የማይባል ለውጥ ነው እና ከዛም ወደ 250 የሚደርሱ የዜና ሳይቶች ተዘግተው የነበሩ እነዚህ እንዲለቀቁ ተደርጓል።
ዶክተር እንዳለላ ቋርጥህና ብዙዎቹ መጠቅሳቸው በጣም የሚያስደስቱ ናቸው። እኔን ግን አንድ ልቤን የነካው ወይንም ደግሞ መንፈሴን የነካው ወይንም ደግሞ አስተያየቴን የሳበው አንድ ሰላማዊ ሰልፍ ላይ የተጻፈ ወረቀት አይቼ ነው። ምናልባት አይታችሁት እንደሆነ አላውቅም። እኛም እንወድህ ስላልተገደልን አይደለም። እኛም እንወድህ ስላልታሰርን አይደለም። እኛም እንወድህ ስላልተደበደብን አይደለም። እኛም እንወድህ እንደዚህ ስላልሆነ አይደለም። እኛም እንወድህ እንዲህ ስለሆነ አይደለም እያሉ ይሉና መጨረሻ ላይ እኛም እንወድህ ኢትዮጵያችንን ስለወደድክልን ነው ይላል። እንዴት ታዋለህ አቶ በላይ?
ቀደም ወዳለው የጥርጣሬውን እና የደጋፊውን ሁኔታ በተመለከተ አንድ ነጥብ ልበልና እኔ በአካባቢዬ በማቃቸው እንትን ታሪክ የመረመረ ህዝብ፣ ታሪክን የሚያቅ ህዝብ ቅድም አንተ እንደጠቀስከው ፈርዖን ፈርዖኖች ያሳደጉት ሙሴ አይነት በእኛ ሀገርም ብዙ ሰዎች አሉ። ከትልልቅ ከገዢ ቤተሰቦች መጥተው ለደሃው ህዝብ ቆመው ታግለው የተሰው ሰዎች አሉ። አዎ፣ በተማሪ እንቅስቃሴም ደረጃ ዋለልኝ
ጥላሁን ማለት ነው።
ነጥላሁን ግዛውን የንጉሳዊ ቤተሰብ ሰዎች ናቸው። እነዚህ ሰዎች ለዳሁዝ ለገበሬው ብለው የሞቱ ሰዎች ናቸው። ስለዚህ ከአውሬ ሆድ ውስጥ ጥሩ እንስሳ ይወለዳል። እንደዛ አይነት ይሄ ሁኔታ አለ። ግን ተጠራጣሪዎቹን ያልጠረጠረ ተመለጠረ ነውና ዋናው በእኔ በኩል እና በእኔ በማቃቸው ሰዎች ጋር ያለው እንደነው ከሁሉም በኩል የችኮላው ጉዳይ ነው። ቀድሞ ሆይ ብሎ ድጋፍ ወደ መሄዱ ቦታ ሳይሆን ምክንያቱም መለወጥም ይችላል አስቀድሞም እንዳይናኑ በማለት ይሄ አይረባም በማለት ፋንታ ይሄ ነገር ጥሩ ሊሆን ይችላል መጥፎም ሊሆን ይችላል ዌት ኤንድ ሲ ምክንያቱም በቦታው ላይ ያለን አይደለም ድጋፍ የመስጠትና የመቃወም ጉዳይ ሳያስቸኩለን ይሄ መሆን አለበት በሚል ለካን ዶክተር እንዳለው እነዚህ የተቀሳቸው ሁኔታዎች ቶሎ መልክ ያዙ በሚመጡ ጊዜ በጣም በጣም ድጋፍ ተሮሊ የሚያስፈልገው ነው። በሌላ መጠን አሁንም ቢሆን ወደፊትም ቢሆን ቢሮክራሲውን የወያኔን ቢሮክራሲ ይዞ አሁንም ቢሆን ሪስክ አደጋው እንዳለ ነው። ማንንም ሰው ኢትዮጵያን ዛሬ በኢትዮጵያ ውስጥ በሀገሩ አስተዋጽኦ አደርጋለሁ የሚል ጉልበት ያለው ዕውቀት ያለው ገንዘብ ያለው ሁሉ መረባረብ ያለበት ሁኔታ ነው። የኢትዮጵያን የመውደድ ጉዳይ ይሆን እንደሆነ ዳያር ወደኔ ያቀረብክልኝ ጥያቄ ተመለከተ ኢትዮጵያውያኖች ከመጎዳታቸው ከመጎሳቆላቸው ከመታሰራቸው ከመታረዛቸው ከመራባቸው በላይ ደግሞ ታሪካቸው እየተረገጠ ለ27 አመት የመቶ አመት ሀገር ነው በዘር የተከፋፈለ ነው አንድነት የሌለው ሀገር ነው እየተባለ በህልውናው ላይ የመጣ አደጋ ነበረበት። በዚህ ላይ በደንበር ሁኔታዎች ጥያቄዎች ምንነሳሉ ያሰብን ሁኔታ ማስተዋስ እንችላለን። እንዴት በቀላሉ ዝም ብሎ አገሪቷ ባህረ ወደ ባልባ እንደሆነች ብዙ ነገሮች መጥቀስ ይቻላል እና የኢትዮጵያ ህዝብ በአካል ጉዳቱ ብቻ ሳይሆን በህሊናም ጉዳት እየደረሰበት የኖረ ነው ለ27 አመት። ያንን መጥቶ ሰደንዲ ኢትዮጵያ ወዳለሁ የሚል ህዝብ 90% የኢትዮጵያን ልብ የፈላው በዛ ነው። የሁላችንም አገራችን ብለን ከህይወታችን በላይ አገራችን ያገራችን ህዝብ ምንለው ታሪካችን ምንለው ያንን ይዞ የመጣ ሰው ነውና የኛ ሰው ነው። አገሬ ብሎ አገሩን አክብሮ ለሀገሩ የቆመ ሰው ለሁላችንም ቆማል። ለዚህ ነው
በ20 ምናምን አመት በመሳሪያና በጠመንጃ ሊገዛው ያልቻለውን ህዝብ በፍቅር በ2 ወር 3 ወር ገዛው ነው የምትለኝ። ሌላው አስደናቂ እርምጃ ብዙዎቹ የሚሉትና አሁን አንዳንድ እንደሚደርሱኝ ኢንፎርሜሽኖች የውጭ መንግስታትም ሲሪየስሊ የሚከታተሉት የኤርትራና የኢትዮጵያን ግንኙነት በተመለከተ ነው። አንዳንዶቹ ከምናስበው በላት በላይ እየመጠቁ እየሄዱ ነው። አንተ ቀድም እንዳልከው ኤክስፔክት ከምናረጋው በላይ እየፈጠነ ነው። እና የኤርትራና የኢትዮጵያን ጉዳይ ግንኙነት በተመለከተ ምዕራብ ዓለሞች የሚሉት ምንድነው? እነዚህ ሁለት ሀገሮች ተባብረው የኢኮኖሚ በተለይ በቦርደሩ አካባቢ ያለውን የወደብ ወዘተ በጋራ ካልተጠቀሙ የኢኮኖሚ ድቀታቸው እየባሰ ነው የሚሄደው። እና ይሄን ማድረግ አለባቸው። እንደውም አንዳንዶቹ ያገኙዋቸው የውጭ እንትኖች ሲነግሩኝ እኛ ለመርዳትም ዝግጁ ነን የሚሉ አሉ። ኢኮኖሚካሊም በኤክስፐርቲስም ይህንን በጋራ ለመስራት ፕላን ካላችሁ እንዴት ታዩታላችሁ? ወደፊት በጋራ የሚሰሩበት ይመስላችኋል? አሁን የሚታየውን ቴንደንሲ ስታዩት እንዴት ይመስላችኋል? የኢትዮጵያና የኤርትራ ግንኙነት አንዳችሁ ዶክተር እንዳለ
እኔ በበኩሌ በጣም አሁን እየተደረገ ያለው በጣም ጥሩ ነገር ይመስለኛል። ምክንያቱም አየነው ባለፉት አመታት እነዚህ ሁለት ሀገሮች ተነጣጥለው በነበሩበት ጊዜ በሁለቱም ሀገሮች ኢኮኖሚ ላይ በተለይም በኤርትራ በኩል ከፍተኛ የኢኮኖሚ ድቀት ነበረ። እና አሁን እነዚህ ሁለት ሀገሮች ተባብረው መስራት ከጀመሩ በኢትዮጵያ በኩል ለምሳሌ የነበረብንን የወደብ ችግር ለመቅረፍ ይቻላል የሚል ተስፋ አለኝ እኔ። የኤርትራ መንግስት ኢትዮጵያ ውስጥ ትልቅ ገበያ ይኖረዋል። ይሄ ቀላል ነገር አይደለም። ከዛም በላይ ደግሞ ህዝቦቻችንን ይበልጥ ያጠናከርን ከሄደን ለሁለቱም ሀገር ህዝቦች የስራ መስኩ እንደ ልብ እየተዘዋወሩ ከአዲስ አበባ አስመራ ድረስ የመስራትና የመኖር ሁኔታው ሁሉ ሊኖር ይችላል። ስለዚህ በመቀራረቡ ብዙ ነገሮች እናተርፋለን እንጂ የምንጎዳበት ምንም ነገር የለም።
ማንኛውም ፓርቲ አይጎዳም ነው የምትሉት? ወደ ሰላማዊ ሰልፍ ልውሰዳችሁና ምንድነው የምትጠብቁት ከዚህ አካባቢ ከሚመጣው ኢትዮጵያዊ? አንዳንድ ሰዎች እየደወሉም እንደነገሩኝ ለምንድን ነው እሱ ሰላማዊ ሰልፉን ማክሰኞ ለት ያደረጋችሁ? በነገራችን ላይ ለማክሰኞ ተጠርቶ ነበረ። ለምንድን ነው ማክሰኞ በመጀመሪያ ደረጃ ለምን ማክሰኞ የተጠራው? ለምን ወደ ሐሙስ ተሸጋገረ?
ማክሰኞ ለት ያደረግነው እኛ ዝም ብለን ቀኑን መረጥ ነው። ምንም ልዩ ነገር ከበስተጀርባው አልነበረም። በኋላ ግን ከአንዳንድ
የስፖርት አፍቃሪዎች
እንደ በተገኘው ሐሳብ መሰረት በዚያን ቀን የስዊድን ቡድን ወይም ደግሞ የስዊድን የቲም የእግር ኳስ እንትን ዓለም አቀፍ ጨዋታ የእግር ኳስ ጨዋታ ስለሚያደርግ ያንን ጨዋታ ማየት የሚፈልጉ ስላሉ
በተጨማሪ ተመልካችም ስዊድናዊም በሙሉ አይ ሰላማዊ ሰልፉ
ይሄም ጭምር ነው። ወደ ከማክሰኞ ወደ ሐሙስ ቀየር ነው።
ይሄ ጥያቄ ብዙ ኢትዮጵያኖች በተለይ ከስቶኮልም ወጣ ያሉት ደጋግመው ወርውረውልናል። ይሄን ጥያቄ እኛም ወደ ስቶኮልም እንድንመጣ ለምን አስቀድማችሁ አታደርጉትም ነበር? ኢንፎርሜሽኑን ቀደም ወደፊት አታደርጉትም ነበር የሚለው በእኛ እምነት የኢትዮጵያ ድምጽ ሬዲዮ እንደሚያምነው አሁን እቺ ሁለት ቀን ጊዜ ተሰጣቸዋለች ብለን ተስፋ እናደርጋለን። ከውጭ የሚመጡንም ማለት ነው። እናንተ ምን ጠብቃላችሁ? ምን አይነት ሰላም ሰልፈኛ ነው የምትጠብቁት?
እኛ እንግዲህ ምንድነው ይሄ የኢትዮጵያውያን በሙሉ ሰልፍ እንደሚሆን ነው እኛ የምንጠብቀው። ማንኛውም የኢትዮጵያ ጉዳይ ያገባኛል የሚል ሁሉ የኢትዮጵያ ወዳጅ የሆነ ሁሉ መጥቶ ለዛች ሀገር የሚሰማውን በመሰለው መልኩ በመሰለው አልባስ መጥቶ ሊያሳይ ይችላል። ያን ብቻ አይደለም የጎረቤት ሀገሮችም ጭምር የኢትዮጵያ ወዳጆች የሆኑ ሁሉ መጥተው በዚህ ሰላማዊ ሰልፍ ቢሳተፉ እኛ በጣም ደስተኞች እንሆናለን።
ይደመሩ ነው የምትሉት? አንዳንድ ቦታ ላይ ያቦ በላይ መደመርን በተመለከተ አያለሁኝ። ኤርትራኖችና ኢትዮጵያኖች ተቃቅፈው ባንዲራቸውን ሁለቱም ይዘው ሲሰለፉ አያለሁ እንትን ሲሉ። በዚህ ሰላማዊ ሰልፍ ላይ እንግዲህ የኢትዮጵያ ሰላማዊ ሰልፍ ነው ከተባለ የኢትዮጵያ ኤምባሲም የሚያገባው ነው። እንግዲህ ቢመጡስ ምን ትላላችሁ?
ደጋፊ ሆኖ እስከመጡ ድረስ ምንም ተቃውሞ የለንም ተደምርን ነው። በነገር ላይ አሁን ይሄንን የለውጡ ጉዳይ ከተሳታፊዎቹ መቀነስ ይልቅ የተመልካቹ መጥፋት ነው በጣም የሚያሳስበው። ምክንያቱም የስዊድን ህዝብ በሙሉ
ማውቃለበት
ቴሌቪዥን ላይ ነው በዛ ቀን። ስለዚህ በዛ ቀን ብንወጣ ብቻችንን ሜዳ ላይ ጮኸን ነው የምንመለሰውና ይሄ ነው ዋናው ምክንያቱ እንደሚመስለኝ። እኛ ያው አገሬን ብሎ ያለው ሰው ኳሱን ትቶም ይጣል እና እናምን በቃ እንችል ይሆናል ለማስተላለፍ። ከዚያ ሌላ ደግሞ ዋና አንዱ ሌላ እንትን ምንድነው ለዚህ መንግስት ድጋፍ ማስገኘት አለብን ማለት እኛ ብቻ ጮህን ደግፈን ምን ገባው ሰ አንድ
አለማቀፍ ድጋፍ ያስፈልጋል።
አለማቀፍ ድጋፍ ጥረት እናደርጋለን። በየቦታው ያለው ኢትዮጵያዊ ይሄንን ማድረግ አለበት። መንግስቶች እንዲደግፉት እንፈልጋለን። ተቃዋሚዎች ይሄንን የሚጣረሩ ይሄን ለውጥ እንትን የሚሉ ደግሞ የኢትዮጵያ ህዝብ በነቂስ ወጥቶ እንደሚቃወማቸው የትም ያለን ኢትዮጵያውያኖች እንቃወማለን ይሄንን እንደምንደግፍ ማሳየት አለብን።
ኦኬ
እና ከዚህ አንፃር ብዙ መልእክቶች የያዘ ነው ማለት ነው።
ለመጨረሻ እንግዲህ ማሳጠሪያ አንዳንዴ ቃል ሁለቱን ሰጣችሁ ለሁለታችሁም ሰጣችኋለሁ። ምንድነው መልእክታችሁ ከአቶ በላይ ካንተ ልጀምር? መልክ ለኢትዮጵያኖች በዚህ አካባቢ ላሉ ሬዲዮ ለሚያዳምጡም ሆነ በዚህ አካባቢ በሰልፉ ላይ እንዲገኙ የምትፈልጓቸው መልእክት አጭር።
በዚህ የሀገር ይሄንን ለውጥ በአገራችን ያለውን ለውጥ ለመደገፍ በጣም በጣም አስፈላጊ ነው። ይሄን ደግሞ ለውጪ ለምንኖርበት ሀገር ሁሉ በአንድ ላይ ቆመን መታየታችን ቀደም ብለን የጀመርነው የኢትዮጵያ ህዝብ አንድ በሆን መሆን በጀመረበት ጊዜ የወያኔን ሴራ ጥሶ አንድ በሆን መሆን በጀመረበት ጊዜ የጀመርነው ትግል አሁን በበለጠ ሁኔታ ተጠናክሮ መታየት አለበት። ለኢትዮጵያም ህዝብ መልእክታችን፣ ለምንኖርበት አካባቢ መልእክታችን በጥሩ ሁኔታ መድረስ አለበት እና ሁላችንም እንድንሳተፍ ጥሪ እናደርጋለን።
ዶክተር እንዳለ
እና በዚህ ዕለት ሐሙስ ዕለት ማለት ከ17 እስከ 20 በሚካሄደው ሰላማዊ ሰልፍ የድጋፍ ሰላማዊ ሰልፍ አንዳንድ በጥሩ ዲዛይን የተሰሩ ካኔተራዎች ይኖራሉ እና እነዚህ
ካኔተራዎች ናቸው ታሳውቅ ይችላል።
የተለያየ ዲዛይን ያላቸው ፎቶዎች ያሏቸው
የፎቶ
የምንወዳቸው አይነት ሰዎች ፎቶዎች የያዙ ካኒቴራዎች
ይኖራሉ። የምንወዳቸው ስትሉ የገል ፍሬንዱ ነው ቦይፍሬንዱ እንዳይ መስላት እንደኔ ይዛችሁ ትልበቱ
እና ስለሚኖሩ እነዚህን ካኒቴራዎች ይሸጣሉ እና እንደምትገዙ እና ለብሳችሁ እንደምትተምሩባቸው እርግጠኞች ነን እና ገቢው የማህበረሰባችንን
ማጠናከሪያ ይሆናል፣
ኢኮኖሚ ማጠናከሪያ ይሆናል እና ይሄንን ለማለት
አንዳንድ ሰዎች እየደወሉ ይጠይቁናል። እንግዲህ በቅቅጡ ላስቀምጥላችሁ፣ የዶክተር አብይን ፎቶ ያለበት ቲሸርት አታስመጡልንም ወይ ይላሉ። የፈረደበት ኢትዮጵያ ድምጽ ሬዲዮ ሁሉ የሚያገኘው እሱን ነውና እኛ ደግሞ ሁሉን ስራ አንሰራም። ምንድነው በዚህን በተመለከተ መስጠዋቸው መልስ ከናንተው? እንግዲህ እናንተ ቲሸርት ካዘጋጃችሁ ከናንተው እንደዚህ ነገር ሊያገኙ ይችላሉ።
ካኒተራው ላይ ነው?
አዎ፣ የእሳቸው ፎቶ ያለበት። አዎ፣ የዶክተር አብይ።
አዎ፣
የሚወዷቸው ስላልክ።
አዎ፣ እንደውም እነዚህ ካኒተራዎች ከሀገር ቤት የሚመጡ ናቸው። ስለዚህ
የእሳቸው ፎቶ ያለበት
ነው። የእሳቸው ፎቶ ያለበት ነው ብዬ ገምታለሁ። እኔ ገና አላየሁትም፣ ግን እንደዛ ነው ብዬ ነው የምገምተው።
እንግዲህ የሰላማዊ ሰልፍ የተሳካ እንደሚሆን ባለሙሉ ተስፋ ነን። መልካም እድል እንመኝላችኋለን። ጤና ይስጥልኝ። ጌቶች
ተደስተልን ወጣና አመሰግናለሁ።
ማስተዋቂያ ታዋቂው የኢትዮጵያ ፖለቲከኛና የሰላማዊ ትግል አራማጁ ዶክተር መረራ ጉዲና በሚከተለው ቅዳሜ ጁላይ 7 ቀን በስዊድን ስቶክሆልም በአቢኤፍ መሰብሰቢያ አዳራሽ ውስጥ ከሁለት አብራዋቸው ከመጡ የኦሮሞ ፌደራል ኮንግረስ የበላይ ተወካዮች ጋር ሆኖ በመገኘት ባለፈው አንድ አመት እስር ቤት በነበሩበት ጊዜ የሞራልና የተለያዩ ድጋፎች ያደረጉላቸውን ኢትዮጵያኖች ለማመስገን እና ስለ ሀገሪቷ ጊዜያዊ ሁኔታ ከኢትዮጵያዊው ጋር ለመወያየት ለሚፈልጉ ከቀኑ 14 ሰዓት ጀምሮ እንዲገኙልን በማክበር በስቶክሆልም እና አካባቢው ለምትገኙ ኢትዮጵያውያን በሙሉ ጥሪያችንን እናቀርባለን። ቀን የፊታችን ቅዳሜ ጁላይ 7 ቦታ ስቪያ ቬገን 41 ሰዓት 14 ሰዓት በስዊድን የኦፍኮ ድጋፍ ቡድን Thank you.
Maredu gomor makalo Mufisa usala kaba Siare siare ina filmalo Isi male maras kaba Maredu gomor makalo Mufisa usala kaba Siare siare ina filmalo
ደሳች ዜና ለኢትዮጵያውያን ህጻናት እንዲሁም ለወላጆችና ለህጻናት ወዳጆች የታዋቂዋ ሱዲናዊ የህጻናት ተረጣፊ አስትሪድ ሊንድግሪን ምርጥ ስራ የሆነውና ከ80 ቋንቋዎች በላይ ተተረጎመው ፒፒሎንግስትሩም እነሆ በእናት ሀገራችን ቋንቋ አማርኛ ባለረጅም የግር ሹራቧን ፒፒን ታውቋታላችሁ በሚል ርዕስ በአቶ ስሜነ ታምራት ተተርጉሞ ቀርቧል። ይህ በገላይ ስለ ታገዘ ምርጥ የተረት መጽሐፍ በሱዲን ሀገር ታትሞ በሱዲንና በአክባቢው ዓለም ኖር ኢትዮጵያውያን በኢትዮጵያ ኮሚኒቲ ሎካል ቦርበሪ ለመረቃት ተዘጋጅቷል። በእለቱም ልጆቾን ይዘው በመምጣት የፕሮግራማችን ተካፋይ ሆኑ። ቀን እሁድ ጁላይ 8 2018 ሰዓት ከ14 ሰዓት ጀምሮ ቦታ የኢትዮጵያ ማህበረሰብ በሱዲን ሎካል ቦርበሪ ልጆቾን ይዘው ይምጡ። ልጆቹን ከኛ ጋር እንዲሆኑ ይፍቀዱ።
ተናውኑ ልጆች የዛሬ አበባዎች የነገፍሪዎች ተናውኑ ልጆች ተናውኑ
11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሰምተው በዜናዎች ከተለው ይስማሉ። ጠቅላይ ሚኒስትር አብይ አህመድ የጀመረው ለውጥ ወደ ኋላ የሚቀለብስ ማናቸውንም ነገር ለመሸከም ዝግጁ አይደለም ሲሉ ገለጹ። 90% የሚሆኑት የአደጋ አባላት የለውጥ ጉዞን ደግፈው መቆማቸውን ማስተዋቀዋል። ኢትዮጵያ ወደ ነበረው የጭንቀት ጊዜ እንዳትመለስ መከፈል የሚገባውን ሁሉ እንደሚከፍሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የተናገሩት አፋር ክልል ሰመራ ላይ ከአካባቢው ነዋሪዎች ጋር ባደረጉት ውይይት ነው። 90% የኢህአዴግ አባላት በለውጥ ውስጥ ተሳታፊ ሆነዋል ያሉት ጠቅላይ ሚኒስትር አብይ አህመድ መጥራት የሚገባውን እያጠራን ሄዳለን፣ የጀመርነው የለውጥ ጉዞ ለመቀልበስ የሚደረገውን ማናቸውንም ነገር ለመሸከም ግን ዝግጁ አይደለንም ብለዋል። ኢህአዴግ ውስጥ ለውጥ መጥቷል፣ ኢህአዴግ ውስጥ ተሐድሶ መጥቷል። ኢህአዴግ አብዛኛውን ወይም 90% የለውጥ ጉዞ ውስጥ ገብቶ የገባነውን ቃል ለመተግበርና ህዝባችንን ይቅርታ ጠይቀን መካስ አለብን ብሎ ያምናል ሲሉ ተናግረዋል። እዚህ ውስጥ ያልገባ ኃይል ካለ በሂደት እየለየን እናጠራለን። በለውጥ ባቡር ውስጥ ያልገባ ኢህአዴግ ሆኖ አይቀጥልም። በለውጥ ባቡር ውስጥ ገብቶ የኢትዮጵያን ህዝብ ፍላጎት የሚያረጋግጥ ማንም ይሁን ማን ኢህአዴግ ሆኖ አይቀጥልም ሲሉ አጽንኦት ሰጥተዋል። የጀመርነው ለውጥ ወደ ኋላ የሚቀለብስ ማንኛውም ነገር ለመሸከም ዝግጁ አይደለንም በማለት አሳይታ ላይ ባደረጉት ንግግር አረጋግጠዋል። የኢትዮጵያን ህልውና አደጋ ውስጥ የሚያስገባ ሰላም የሚያሳጣ መልሶ ጭንቀት ውስጥ የሚያስገባ እናቶች ልጆቻቸውን ወጥተው እስኪገቡ ድረስ የሚጨነቁበት ኢትዮጵያ ዳግም እንዳትመለስ መከፈል የሚገባው ዋጋ ይከፈላል፣ ጠርተን ጠንክረን እንወጣለን ብለው ተስፋ እናደርጋለን ሲሉ መልእክታቸውን አስተላልፈዋል። በአዲስ አበባ ከተማ ሰኔ 16 2010 በመስቀል አደባባይ የተከሰተውን የቦምብ ፍንዳታ ለመመርመር ወደ ኢትዮጵያ የገቡት የአሜሪካ ምርመራ ቢሮ ባለሙያዎች በስድስት ቡድን የተከፈሉ መሆናቸው ተገለጸ። ይህ በእንዲህ እንዳለም ከቦምብ ጥቃቱ ጋር በተያያዘ ተጠርጥረው ከታሰሩት የአዲስ አበባ ፖሊስ ምክትል ኮሚሽነር በተጨማሪ ስድስት ኮማንደሮችም በተመሳሳይ ተጠርጥረው በቁጥጥር ስር መዋላቸው ታውቋል። ታሳሪዎቹ ፍርድ ቤት ሲቀርቡ የዋስትና መብት የጠየቁ ቢሆንም ፍርድ ቤቱ ፖሊስ የጠየቀው ተጨማሪ ምርመራ ጊዜ ፈቅዶ ወደ እስር ቤት እንዲመለሱ አዟል። የጠቅላይ ሚኒስትር አብይ አህመድን የለውጥ ጉዞ በመደገፍና ለቀልበሳ የሚንቀሳቀሱትን በማውገዝ በተካሄደ ትዕይንት ህዝብ ላይ ሰኔ 16 በፈነዳው ቦምብ 2 ሰዎች ሲገደሉ ከ150 በላይ መቁሰላቸው ይታወቃል። የጥቃት ሙከራውን ተከትሎ ቁጥራቸው 30 ያህል ሰዎች ወዲያውኑ መታሰራቸው የተገለጸ ሲሆን የአዲስ አበባ ፖሊስ ምክትል ኮሚሽነር ግርማ ካሳ መታሰራቸው የተገለጸው በለቱ ነበር። ከሳቸው ጋር 10 ያህል የአዲስ አበባ እና የፌደራል ፖሊስ ባልደረቦች መታሰራቸው በወቅቱ ቢገለጽም የሌሎች ፖሊስ ስልጣን ደረጃ ግን ሳይጠቀስ ቆይቷል። አሁን ዘግይታ በወጡት መረጃዎች ከረዳት ኮሚሽኑ በተጨማሪ 5 ኮማንደሮችና አንድ ረዳት ኮማንደር በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። ተከሳሾቹ በሳምንቱ መጀመሪያ ፍርድ ቤት ቀርበው ዋስትና የጠየቁ ቢሆንም ፍርድ ቤቱ ዋስትናውን ከልክሎ ለተጨማሪ ምርመራ እስር ቤት እንዲቆዩ ወስኗል። የበንድ እንዳለ የኔ ቦምብ ፍንዳታ ለመመርመር ወደ ኢትዮጵያ የገቡት አሜሪካውያን ባለሙያዎች በስድስት ቡድን የተከፈሉ መሆናቸውን ምንጮች ገልጸዋል። በዋናነት የወንጀል ድርጊቱ ሂደት ከስፍራው ጀምሮ የሚመረመር ሳይንሳዊ ድረ ወንጀል ምርመራ አራት ባለሙያዎችን ጨምሮ የወንጀል ክትትል፣ የወንጀል መከላከልና የደህንነት እንዲሁም የሳይበር ቡድን በሂደቱ ተሳታፊ መሆኑን ምንጮች ገልጸዋል። ይህን የምርመራ ሂደት ለማገዝም የእስራኤል ባለሙያዎች በተመሳሳይ ኢትዮጵያ መግባታቸው ተሰምቷል። በኢትዮጵያ የተጀመሩ ለውጦችን ለማደናቀፍ የሴራ ፖለቲካ እየተካሄደ ነው ተባለ። በኢትዮጵያ እየተካሄደ ያለውን የለውጥ ሂደት ለማደናቀፍ የቴሌኮም ኔትወርክን ከመጥፋት ጀምሮ የተደረጁ ስራዎች በመሰራት ላይ መሆናቸውን መንግስቱ አስታወቀ። ይህን የማደናቀፍ ሴራ የሚመረምሩ ኮሚቴዎች መዋቀራቸውም ተመልክቷል። አጥፊዎቹን ለፍርድ ለማቅረብ በሚደረገው ሂደት የኢትዮጵያ ሕዝብ ከመንግስት ጎን በመቆም አስፈላጊውን ትብብር እንዲያደርግም የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት እንዳስታወቀው ሰኔ 16 2010 በመስቀል አደባባይ በተካሄደው ሰላማዊ ሰልፍም ለማደናቀፍ ቦምብ ከመወርወር ጀምሮ ሂደቱ እንዲስተጓጎል በወቅቱ የመብራትና የቴሌኮም ኔትወርክ የማጥፋት ስራ ተከናውኗል። ከዚህ በተጨማሪ የኢኮኖሚ አሻጥርን በተደራጀ አኳኋን በመስራት የኑሮ ውድነት እንዲባባስና የተለያዩ ህዝባዊ አገልግሎት ሰጪ ተቋማት አስፈላጊውን አገልግሎት እንዳይሰጡ እየተደረገ መሆኑንም መንግስት ይፋ አድርጓል። ይህን በተደራጀ መንገድ እየተካሄደ ያለውንና የለውጥ ሂደቱን የማደናቀፍ የሚፈጸመውን ሴራ የሚመረምርና ወንጀለኞቹንም ለፍርድ የሚያቀርብ ኮሚቴዎች መዋቀራቸው ተመልክቷል። ኢትዮጵያ ህዝብም ሂደቱን ለማገዝ አስፈላጊውን ትብብር እንዲያደርግም ጥሪው ቀርቧል። የምርመራው ሂደትና ውጤቱም ለህዝብ ይገለጻል ተብሏል። የብሔረ አማራ ዲሞክራሲያዊ ድርጅት ንቅናቄ ባዴን በመጪው ሐምሌ በሚካሄደው የድርጅቱ ጉባኤ በማዕከላዊ ኮሚቴና በስራ አስፈጻሚ ኮሚቴ ውስጥ የሚገኙ የህወሓት ወኪሎችን የማጥራት ስራ እንደሚሰራ ምንጮች ገለጹ። አቶ በረከት ስምኦንን ጨምሮ በለውጡ ሂደት እንቅፋት ሆነው የቆሙትን ባዴኖችን ሙሉ በሙሉ ከድርጅቱ አመራርነት ለመጥረቅ መዘጋጀቱም ተመልክቷል። እንደይሳት ምንጮች ገለጻ ከሆነ ባዴን በአሁኑ ወቅት ካሉ 65 ማዕከላዊ ኮሚቴ አባላት የለውጡ እንቅፋትና የህወሓት ደጋፊ ተብሎ የሚታወቁ 14 የማዕከላዊ ኮሚቴ አባላት ናቸው። አቋማቸው የማይታወቅና የኃይል ሚዛን አይተው የሚንሸራተቱ ደግሞ 9 ብቻ እንደሆኑ ተመልክቷል። እነዚህ በጠቅላላ በአንድነት ቢቆሙ እንኳን ባዴንን ከለውጡ ጉዞ መክታት የሚያስችል ድምጽ አይኖራቸውም ተብሏል። አቶ ደመቀ መኮንን፣ አቶ ገዱ አንዳርጋቸው፣ አቶ ተስፋዬ ጌታቸው፣ ዶክተር አምባቸው መኮንን፣ አቶ ብናልፍ አንዷለምና አቶ ተፈራ ድርቦን ጨምሮ 37 የማዕከላዊ ኮሚቴ አባላት የለውጡ ሂደት በመደገፍ የቆሙ መሆናቸው ታውቋል። በግልጽ ከለውጥ እንቅስቃሴ በተቃራኒ የቆሙትና የህወሓትን የቀደመ የበላይነት ለማስጠበቅ ይንቀሳቀሳሉ የሚባሉት አቶ በረከት ስምኦንን ጨምሮ 14 የማዕከላዊ ኮሚቴ አባላት መሆናቸው ታውቋል። እነዚህ 14 ሰዎች ከለውጡ ሂደት በተቃራኒ የቆሙ በመሆናቸው ባዴን በሐምሌ በሚያደርገው ጉባኤ ከማዕከላዊ አባልነት እንደሚያስወግዳቸው ይጠበቃል። ይበንድ እንዳለ የጎንደር ህዝብ የወልቃይት ጉዳይን የማንሳት መብት እንደሌለው የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መግለጻቸው ተዘግቧል። የወልቃይት ነዋሪዎች ጎንደሮችን የሚያስታግስልን መንግስት አጣን እያሉ ነው ሲሉ ዶክተር ደብረጽዮን አማረዋል። ድንበራችን ተከዜ ነው የሚሉት ጎንደሮች ሐሳባቸው ኋላ ቀር ቢሆንም ህገ መንግስቱ ግን ሌላ ነው ብለዋል። የበንዲ እንዳለ ፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ስለ ወልቃይት የጻፉት ደብዳቤ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴን በእጅጉ አስቆጥቷል። የወልቃይት ጉዳይ በተመለከተ በውክልና ወይም በደብዳቤ የሚጠየቅ ሳይሆን በህገ መንግስቱ የተቀመጠና ጉዳዩ የተቋጨ መሆኑን የህወሓቱ ሊቀመንበር ዶክተር ደብረጽዮን ተናግረዋል። የወልቃይት የማንነት ኮሚቴ አባላትም ህዝብ የወከላቸው አይደሉም ብለዋል። በጎንደር የወልቃይት ጉዳይ የሚያነሱትም ስለማይመለከታቸው ሐሳብ የማንሳት መብት ቢኖራቸውም አያገባቸውም ብሎ መልስ መስጠት ብቻ ነው ሲሉ ዶክተር ደብረጽዮን ተናግረዋል። የወልቃይት ነዋሪዎችን በተደጋጋሚ ችግር አለ ወይ ብለን ጠይቀናቸው የለብንም ብለውናል ሲሉም ተናግረዋል። ወልቃይቶች ጎንደሮችን አስታክሱልን እያሉ ነው ሲሉም ነው የተናገሩት። ጎንደሮች የሚያነሱት ኋላ ቀር አመለካከት ነው ያሉት ዶክተር ደብረጽዮን ደብረ ሚካኤል ይህን የሚያስታግስ መንግስት አለመኖሩ ትልቅ ችግር ነው ብለዋል። ይህ በእንዲህ እንዳለም የወልቃይት ጠገዴ የማንነት ኮሚቴ አባላት በአዲስ መልኩ ተዋቅረዋል። ይህ ኮሚቴ ወልቃይትን በተመለከተ ለፌዴሬሽን ምክር ቤት ቢያቀርብም አዲሱ ምክር ቤቱ አፈጉባኤ ወይዘሮ ኬሪያ ኢብራሂም ጉዳዩ የህዝብ ውክልና ባላቸው አካላት ስላልቀረበ ተቀባይነት የላቸውም ማለታቸው ተዘግቧል። የሚኒስትሮች ምክር ቤት ኦነግ፣ ኦብነግና ግንቦት ሰባት ከሽብርተኝነት ዝርዝር እንዲሰረዙ ከስምምነት ደረሰ። ትናንት መደበኛ ስብሰባውን ያደረገው ምክር ቤቱ በኦነግ፣ ኦብነግና ግንቦት ሰባት የፖለቲካ ድርጅቶች ላይ ተጥሎ የነበረው የሽብርተኝነት ፍረጃ እንዲነሳ የውሳኔ ሀሳብ ማሳለፉን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። የፖለቲካ ድርጅቶቹ ከሽብርተኝነት ዝርዝር እንዲሰረዙ የሚጠይቀው ረቂቅ ውሳኔ ሀሳብ እንዲጸድቅ ወደ ህዝብ ተወካዮች ምክር ቤት መላኩን ነው ያሰፈረው። የህዝብ ተወካዮች ምክር ቤት ከዚህ ቀደም ሶስቱን ድርጅቶች ማለትም የኦጋዴን ብሔራዊ ነጻ አውጪ ግንባር፣ የኦሮሞ ነጻ አውጪ ግንባርና ግንቦት ሰባትን በሽብርተኝነት የሚፈረጅ አዋጅ ማውጣቱ ይታወሳል። በኢትዮጵያ ሶማሌ ክልል ኦጋዴን ድፍድፍ ነዳጅ የማምረት ሙከራ በይፋ መጀመሩ ተዘግቧል። የድፍድፍ ነዳጅ አገሪቱ ሀብት ሀገሪቱ አሁን ከገባችበት የውጭ ምንዛሬ ጥረት ለማውጣት የምታደርገውን ጥረት ለማገዝ አስተዋጽኦ እንዳለው ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ይሁንና የኦጋዴን ብሔራዊ ነጻ አውጪ ግንባር ባወጣው መግለጫ ከድርጅቱ ጋር ስምምነት ባልተደረሰበት ሁኔታ አሁን ያለውን ሁኔታ እንደማይደግፍ አስታውቋል። ጠቅላይ ሚኒስትር አብይ አህመድን ለመደገፍ የሚካሄደው አጠቃላይ ድጋፍ ሰልፍ እንደቀጠለ ሲሆን በተለይ በአማራ ክልል ወልዲያ ሰቆጣ ቢቸና ሲደረግ በጉጉት ሲጠበቅ የነበረውና በሳምንቱ ከፍተኛ ዝግጅት ሲካሄድበት የነበረው የባህር ዳር ድጋፍ ሰልፍ እጅግ በአማራ ሁኔታ ዛሬ ረፋዱን ተካሂዷል። በዚሁ የባህር ዳር ዝግጅት በኢትዮጵያ ረጅም እንደሆነ የተነገረለት 500 ሜትር የሚሆነው አረንጓዴ ቢጫ ቀይ ሰንደቅ በህዝቡ ተሰርቶ የቀረበ ሲሆን ግዙፉ የባህር ዳር ስታዲየም ተጠር መጣያ ቦታ ያልነበረው ሲሆን ኮከብ አልባው የኢትዮጵያ ሰንደቅ ዓላማ ህዝቡን ሸፍኖት ነበር። በዚሁ ዝግጅት ኢትዮጵያ አየር ኃይል በሄሊኮፕተር ኮከብ አልባውን ሰንደቅ በማድረግ የጤማ ለህዝቡ በትኗል። ይኸው ዝግጅት በኢትዮጵያ ቴሌቪዥን፣ በአማራ ቲቪ፣ በፋና ቴሌቪዥን፣ በኦሮሚያ ብሮድካስቲንግ በኩል ሲተላለፍ የነበረ ሲሆን የቴዲ አፍሮ፣ ጃስቲስ ሪያል፣ የፋሲል ደሞዝ አረሱትና ሌሎችም አይነክ የተባሉ ሙዚቃዎች በቀጥታ ሲተላለፉ ተስተውሏል። በዝግጅቱ ላይ ከባለስልጣኑ በተጨማሪ ጄኔራል አሳምነው ጽጌና ወይዘሮ ማወይሽ አለሙ አስደናቂ ንግግር አድርገዋል። በመጨረሻም የጠቅላይ ሚኒስትር አብይ አህመድን ወደ ሀገር ቤት ግቡ ጥሪ በመከተል በርካቶች ወደ ሀገር ቤት እየገቡ ሲሆን ትናንት በደርግ ዘመን ከፍተኛ ባለስልጣን የነበሩት አምባሳደር ካሳ ከበደ እንዲሁም የሞረሽ ወገን የአማራ ሊቀመንበር አቶ ተክሌሻው አዲስ አበባ መግባታቸው ተዘግቧል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። ኢትዮጵያ ላይ ባደረገው ወረራ እስከ 500 ሺህ ኢትዮጵያውያን ነፍሳቸው
ማጫችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ብዙ አድማጮች እየደወሉ የስዊድን የሚገኘው የኢትዮጵያ ኤምባሲ ለምን አታናግሩልንም የሚደመሩም የሚቀነሱም ከሆነ እንስማቸው በራሳቸው አንደበት እያሉ ብዙ አድማጮች ደውለውልን ነበር። ይሄንን ስራ ላይ ለመዋል በኢትዮጵያ ድምጽ ሬዲዮ ወደ ኤምባሲው በተደጋጋሚ ደውሎ ነበር። በመጀመሪያው ሙከራችን አንድ ሮማን የሚባሉ ኢትዮጵያ ያገኘን እሳቸው ማንነቴን ከጠየቁኝና በደም በግልጽ ካስረዳው በኋላ አህመድ አሊ እንደምባል ከኢትዮጵያ ድምጽ ሬዲዮ እንደሆነ የደወልኩት ይሄን ከገለጽኩላቸው በኋላ ማን እንደምፈልግ የመጀመሪያ ጊዜ አምባሳደሩን ነበር የጠየቁት። ቆየኛሉኝና ተመልሰው መጥተው የሉም ለጊዜው እዚህ የሉም አሉን። ኦኬ አልኩኝ። ከዛ በሚቀጥለው ደጋግሜ ደውዬ እንግዲህ አምባሳደሩ ማይገኙ ከሆነ የኮሙኒኬሽን እና ኢንፎርሜሽን ነው መሰለኝ ባልሳሳት እሱን ክፍል ለማግኘት ሞከርኩ። አንድ ስልክ ያነሱ ስማቸውን አላስታውስም ሊያገናኙኝ ሞከሩና ቆየ አሉኝ። ትንሽ ተመልሰው መጥተው የሉም እሳቸው አሉኝ። በመጨረሻ ከዛ በኋላ ደጋግሜ ያደረኩት ሙከራ አልተሳካልኝም። አሁን እናሰማችሁ ለመጨረሻ ጊዜ ይሄን ሙከራ ለማድረግ በትናንትናው ለግት ባደረግነው የስልክ መደወል ላይ ምን ያህል ደቂቃ ወደ 30 ደቂቃ ጠብቅ በሚል ብቻ 30 ደቂቃ ጠብቄ መጨረሻ ላይ አቅቶኛል። ይሄን ከማለቴ በፊት ባለፈው በደወልኩበት ጊዜ እንደውልልሃለን እንዲደወልልን እናረጋለን ሲሉኝ እንዴ ስልኬን ከይታውቁታላችሁ ስል ይመስለኛል እዛው ስልክ ስደውል ያዩት ነበር ይመስለኛል ይወጣል እዚህ ሀገር በሱ መሰለኝ እንደውልልሃለን ብለውኝ ጠብቄ ነበር። እንዳውም ትዝ ይለኛል ዛሬም ይደውሉልኝ ይመስሎታል ወይ ስላቸው ሳቅ ብሎ ሴትዮዋ በመገረም ይመስለኛል እንዴ ደፋር ነው በማለትም ሊሆን ይችላል። እኔ ግን ፕሮፌሽናል እንትን ነው ዛሬ ሊሳካ ይችላል ላይችልም የማለውን የሚለውን ለማወቅ ነው። ሳቅ ብለው ዘጉት ስልኩን ሃሎ ሃሎ ስል ዘጉብኝ። ኤኒዌይ ትናንትና ሞክረን ነበር እንግዲህ ሙከራችን 30 ደቂቃ ሙሉ አሁን 30 ደቂቃውንም በሙሉ አላሰማችሁም ግን እኔ እንትኔ ላይ አለ እንዲህ ነበር ስንደውል የኢትዮጵያ ኤምባሲ እንግዲህ እስከሚገባን ድረስ በህዝብ ቀረጥ ገንዘብ የሚሰራ ድርጅት ነው ወይንም የመንግስት ድርጅት ነው ህዝብን ለማገልገል የተቋቋመ ድርጅት ነው። አዳምጡ 30 ደቂቃ እንዲህ አይነት መልስ ነው የምታገኙት። ልቀቀው
ኮን ለአማርኛ አንድ ንጫኑ ፎር እንግሊሽ ፕሬስ 2 ፕሬስ ፈንስካ ትሪክ 3 እናስተልኝ የስቶኮልም የሚገኘው የኢትዮጵያ ኤምባሲ ነው። ለፓስፖርት ለቪዛ እንዲሁም ለሌሎች የቆንስላ አገልግሎቶች አንድ ንጫኑ ለዳስፖራ ጉዳዮች 2 ንጫኑ ለኢኮኖሚና ቢዝነስ ጉዳዮች 3 ንጫኑ ለአምባሳደር ቢሮ 4 ንጫኑ ለሚዲያና ለህዝብ ኮሚኒኬሽን አገልግሎት ጉዳዮች 5 ንጫኑ። Thank you for calling the Embassy of Ethiopia. We look forward to serving you shortly.
You are at queue position 1 in the queue.
Thank you for being patient while we are attending to you.
You are at queue position 1 in the queue.
እንግዲህ እንደሰማችሁት ይሄ የሚከተለው ድምጽ እስካሁን የምትሰሙት you are አንደኛው ላይ ነህ ጠብቅ የሚለውና በትግስ ለተጠበቃችሁ እናመሰግናለን የሚለው 30 ደቂቃ ተቀርቷል እኔ ጋር ምንድዘ አይነት ይከተላል። እንግዲህ አንድ ሰው ለስራ ጉዳይ አንድ የመንግስት መስሪያ ቤት ደውሎ 30 ደቂቃ ያውም እዚህ ስዊድን ያለ የኢትዮጵያ አስቸጋሪ ነው ከዛ በላይ መተበቅ ሰው ስሜቱ ተጎርቶ ስልኩን ይዘጋል 30 ደቂቃ ተብቄ ዘጋው እስቲ ደሞ አንድ አድማጭ ባየር ላይ አሉ መሰለኝ ይሄንን ሰምተው እሳቸውም የሚሉት አለ አጠር አርገው አድማጬ ለአድማጮቻችን ያዩትን ወይንም ደሞ የታዘቡትን እርሶም ይናገሩ
ጤና ይስጥልኝ እኔ እንደ አንድ ኢትዮጵያዊ ኢትዮጵያ ኤምባሲ አገልግሎት ለማግኘት በስልክ ደጋግሜ ደውዬ ማግኘት ስላልቻልኩ ሁለት ቀን ሙሉ ሰኞ እና ማክሰኞ በሶስተኛው ቀን ሮብ ዳይሬክት ኤምባሲ ሄጄ ደውል አይነሳም ውጭ ብዙ ኢትዮጵያዊ ኤርትራ ሶማሌዎችም ነበሩ ከዛም ያደረኩት የሚወጣ ሰው ሲወጣ ገባል አሁንም ለመግባት በጣም ከፍተኛ ችግር ስለነበረ አትገባም እንደዚህ ችግር ነው ሲባል ከዚህ ቀደም አምባሳደሩን በቀጥታ አግኝቼ አናግሬያቸዋለሁ ምክንያቱም ከዚህ ቀደም አሁን የመደመር የአንድነት ጊዜ ነው በአንድነት ሆነን ሀገራችን እንድናለማበት አሁን የተጀመረውን ጅማሮ የአንድነት ላይ ምንሰራበት እንጂ እንደ ክላስ ምንታይበት ጊዜም አለመሆኑ ተነጋግረን ጥሩ መፍትሄ እንቻለሁ እንደ አንድ ግለሰብ ከዚህ ቀደም አንገት እንደፍቼ ነበር ምንቀሳቀሰው ማለት ይችላል ነገር ግን አሁንም ለኤምባሲ ለመግባት ከፍተኛ ወይም ስልኩን ለማግኘት ከፍተኛ ችግር አለ አገልግሎት ሰርቪስ ለማግኘት እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ ለማግኘት ችግር የለም ለመረጃም ወደ 14 15 ሰዎችን ስልካቸውም አሉ ኢትዮጵያን ኤርትራ አንተም ኢትዮጵያውን መግባት አትችልም ወይ እንደዚህ ነው ወይ ለሁሉም በሚል መረጃ ስልካቸውን ይጫናሉ ይሄንንም ለዚህ ለኢትዮጵያ ሬዲዮ ፕሮግራም ብቻ ሳይሆን ለሚመለከተው ለማሳወቅ በሂደት ላይ ነው እስከ መረጃዎች የሰዎችም ስልክ አለ ከፍተኛ ችግር አለ እንደውም ሰውታይ ተናገርኩት አሁን ምንም የሚያስ በሶስት ሰዎች ለመግባት ውስጥ በሁለት በሶስቱ በር የሚዘጋበት ጊዜ አይደለም ማንም ኢትዮጵያዊ ቀጠሮ ተሰጥቶን ደውሎ ፕሮግራም ይዞ አገልግሎት የማግኘት መብት አለው በሚል እንደ ጥላት የምንታይበት ዘመን አልፏል ኢትዮጵያውያን በአንድነት በልማቱ ተፋጥፈን በተለያየ ሙያ ላይ ያለን ኢትዮጵያውያን ከኤምባሲ ኢትዮጵያ ኤምባሲ ጋር ሆነን የተጀመረውን የልማት ሂደት ወደፊት የምናስቀጥልበት ሁኔታ መስተካከልም አለበት ይሄ የሁሉም ኢትዮጵያዊ ብዙዎቹ ከፍተኛ ያጋጠመኝ ነው መረጃዎችም አሉኝ
ያድማጭ በጣም ነው እናመሰግናለን ይሄንን ተመሳሳይ ሁኔታ አጋጠማችሁ ማህበረሰባችን ኢትዮጵያውያኖችም ካሉ ለከታይነት በሬዲዮናችን ለማህበረሰቡ እንዲደርስ እናረጋለን አድማጫችን ይሄንን መረጃ ለማድረስ ወደ ሬዲዮናችን ስለደወሉ እጅግ በጣም አርገን ነው እናመሰግነው ፕሮግራማችን ይከተላል አድማጮቻችን እንግዲህ መግቢያችን ላይ እንዳልነው እንግዲህ ወይዘሮ አና ጎሜዝ ጋር ቀጣይ ውይይት ከአመድ ጋር ይኖራቸዋል እንግዲህ ወይዘሮ አና ጎሜዝን በኢትዮጵያ ዲሞክራሲያዊ ሂደት ይፈጸም ዘንድ ኢትዮጵያችን ዲሞክራሲ ታገኝ ዘንድ ይታገሉ ከነበሩ አውሮፓውያን ሰዎች መካከል ውስጥ ትልቅ ድርሻ የሚሰጣት ነጭና እስቲ አሁን ባለው ለውጥና አንዳንድ ሁኔታዎች ከአህመድ ጋር ያላቸው ግንኙነት ይቀጥላል ወደ ዝግጅቱ ወደ ቃለ መጠይቁም እንድንሄድ አብራችሁ እንድትከታተሉም በማክበር ጠይቃለሁ አመሰግናለሁ
Hello, Your Excellency, Miss Anna.
Hello.
Do you hear me?
Yes, I do. How are you, Atta Ahmed?
I'm okay. I'm very grateful for to hear your voice, actually. You know, it has always been a pleasure to have you on our radio, and it's a great pleasure to have you, especially today, due to the circumstances and due to what's happening in Ethiopia today. Now, yes. Let me ask you something. What's your opinion on what's going on in Ethiopia today?
I'm very happy and very full of hope, I think, like all Ethiopians who want a future of peace, of justice, of good governance, of democracy, an inclusive democracy with all the forces of Ethiopia, with all the diversity of Ethiopia. I'm so really so happy to see that this is also what is filling the hearts of Ethiopians. Last week in the European Parliament, I was moved to tears to have Ato Andegacha Tsege, who was released from prison recently, saying how he had trust in Prime Minister Abiy and the changes he's bringing to Ethiopia. I was so happy to have Hato Berhanu Nega saying he was also confident that these changes were for good for democracy in Ethiopia. Also, a representative of the embassy of Ethiopia also confirming that there was real determination to talk to everybody, to involve everybody in these efforts for change, for a democratic and fair Ethiopia, to get away with the repression. So I'm so happy that this is happening. And a lot of credit absolutely must be given to Prime Minister Abiy, because he's been very brave. We know that even last weekend there was an attempt against his life in this incredible rally of over 4 million people in Moscow Square. There are forces of dark, you know, people who want to prevent that course that Prime Minister Abiy has set for a new Ethiopia. But fortunately, he escaped, and there were many people, unfortunately, who are again to victims of this totalitarian old regime, who is not letting go. But we the force of all in Ethiopia who want a new future, this is going to happen. Also very full of hope because of the very brave, courageous move of the Prime Minister to recognize the court sentence that will allow to settle the dispute with Eritrea, and that the hand that was extended by Prime Minister Abiy to Eritrean leaders the day we were meeting in the European Parliament. Also, they were arriving representatives of Eritrea in Ethiopia. Obviously, Eritrea and Ethiopia have a lot in common, much more that unites them, that separates them. So it's also a great opportunity. I hope that will be the prospects of democracy in and justice in Ethiopia will definitely extend to Eritrea and to all the Eritreans who also have been suffering a lot. And the fact that this conflict will be will be ended is so important for both the Ethiopian and the Eritrean people. And so I'm. What can I tell you? I'm really, really
thrilled, full of happy, hope. Very happy. Let me. Do you allow me to translate this one in short? What you have said,
yes.
Because this is a Amharic program. I'm going to touch on it. Kabiru ana Gomez min tasamot blele tayek na choti yake safar guena garun. በጣም እጅግ በጣም ነው ደስ ያለኝ እንባ ድረስ አቅርሬ ነበር አል እስከማልቀስ ደርሼ ነበር አቶ አንዳርጋቸውና ዶክተር ብርሃኑን አግኝቻቸው ሁለቱም በዶክተር አብይ ላይ የሰጡኝ ያሳዩኝ የእምነት እና የተስፋ ትልቅ ደስታ አጥሎብኛል እኚህ ሰው ዶክተር አብይ ጀግና ናቸው ለኔ ደፋር ናቸው ስተቶችን አመነው መህዳሩን ሰፋርገው ከተቃዋሚዎችን ተቀብለው ኢትዮጵያ ውስጥ ያለውን ችግር ለመፍታት አብሮ ለመስራት መወሰናቸው በጣም እጅግ በጣም አስደስቶኛል እንደውም በአውሮፓ ፓርላማ ዶክተር ብርሃኑና አቶ እንዳርጋቸውን ባነጋገርን ጊዜ የኢትዮጵያ ኤምባሲ ተወካይም ተገኝተው ከልብ የሆነ ለውጥ ለማድረግ የታሰበ መሆኑንና ሁሉንም አኮሞዴት የሚያደርግ ንቅናቄ እንደሚሆን ገልጸውልኛል እጅግ በጣም ነው የተደሰትኩት ከዛም አልፎ ዶክተር አቢ ጀግነት ትልቅነታቸው የኤርትራን ችግር ለመፍታት ታጥቀው መነሳታቸውና ለኤርትራው መሪ የሰላም ዘምባባ ይዘው መቅረባቸው እጅግ አክሮቶናል አስደስቶናል ይሄን በጣም ነው የተደሰትኩት ነው የሚለው Talking about Dr. Abiy and the European Parliament, what I understand is that at the European Parliament, and especially you have been fighting hard for the implementation of democratic and democracy and the rule of law. Don't you think it's about time that for you to visit Dr. Abiy in Ethiopia or invite him to Brussels?
Well, I'll be happy, of course, to meet Prime Minister Habi wherever, in Ethiopia or in Brussels or wherever, and I'll be more than happy to help. I think that indeed what is important is that Ethiopians will talk among themselves,
mm-hmm.
and so. More than at that meeting at the European Parliament, we had also, was very pleased, representatives of the European External Action Service and also representatives of the European Commission. They were also extremely positive and encouraged by what is happening in Ethiopia and willing to help. This is very important politically. Mm. But more important than anything is that Ethiopians among themselves will talk. And of course also at the regional level, like it was already the case of the talks with Eritrea. Mm. And in this respect, I was also very heartened that Dr. Berhanu Nega announced that Djibouti 7 had decided to end the armed struggle.
Mm-hmm.
And he also clarified that they had done it not with no conditions, as a genuine move to indeed go for talks for inclusive democracy in Ethiopia without any preconditions.
Yes.
And I think this is exactly the spirit that is necessary, that the Ethiopians will talk among themselves. They are all Ethiopians are very qualified people, very able people, who know very well what is needed for the country.
I understand.
So it's what is important more than anything is that Ethiopians of all the different views, of all the different political platforms, of all the ethnic groups, will talk among themselves. And foreigners, including Europeans, we only have to support that process, not to interfere, just to support it. This is what is needed, is that Ethiopians talk among themselves to work out the problem.
Thank you. Let me translate this one too, in short. እንግዲህ የርሶና የአውሮፓ ፓርላማ በተለይም እርሶ ኢትዮጵያ ውስጥ ዲሞክራሲ እና የሰው ልጆች መብት እንዲከበር ትልቅ ትግል አድርገው ነበር በተለይ እርሶ እና አሁን ጊዜው አሁን አይመስልዎትም ወይ እርሶም ወደ ኢትዮጵያ ለመሄድ ወይም ደግሞ ዶክተር አብይን ለብራሰልስ የአውሮፓ ዩኒየን እንዲጋብዙ ማድረግ ስላቸው የትም ይሁን የትም ለመሄድ ዝግጁ ነኝ የዶክተር አብይን ለማግኔትና ለመነጋገር ነው የሚሉት በቅድሚያ ግን ማንም የውጭ እንትን መሆን የለበትም ኢትዮጵያኖች ራሳቸው ናቸው ይሄን መጀመሪያ ያለባቸው መነጋገር ያለባቸው ኢትዮጵያኖች ዕውቀቱ ችሎታው ሙሉ በሙሉ አላቸው ኢትዮጵያውያኖች አዋቂዎች ብልሆች ዕውቀት ያላቸው ስለሆኑ ችግራቸው ራሳቸው መፍታት ይችላሉ እኛ አውሮፓውያኖች መርዳት ብቻ ነው የምንችለው የነሱን ፍላጎት እኛ መርዳት ነው የምንችለው እንጂ መሃል ገብተን መበጥበጥ ወይንም ደግሞ የፍላጎታችን ማካሄድ የለብንም ነው የሚሉት በዚህ አጋጣሚ ዶክተር ብራኑ ነጋ የመሳሪያ ትግላቸውን ለጊዜው ያቆሙበትን ምክንያት ምንም አይነት ነገር ምንም ኮንዲሽን ሳያስቀምጡ ለሰላም ላንድነት ለኩልነት ለዲሞክራሲ ብለው የመሳሪያ ትግላቸውን ማቆማቸው ራሱ ምን አይነት ጄኑዊን መሆናቸውን ያስረዳል ነው የሚሉት by the way I remember I don't know if you remember I once mentioned that one day that I hope to see you in Meskel Square. Is that on the verge of being a reality? Can we hope to see you? Can we hope to see you there?
I'm so full of joy with the images that I'm getting from Ethiopia. Also, this joy, this hope of all Ethiopians who are freely demonstrating all over the country and who are supporting Prime Minister Abe and his openness to talk to everybody, to go for peace, go for justice and democracy. So I'm more confident than ever that yes, soon I'll be back and I'll celebrate with everybody in Moscow Square a new future for Ethiopia with encompassing all this extraordinary diversity of Ethiopia. And I think it's very important that the majority of Ethiopians who are the Oromos feel now confident with this Prime Minister Abe, who's himself an Oromo, but that they are willing to build this future, respecting the rights of all the minorities of Ethiopia, of all the groups of Ethiopia. And I hope that also this openness will include also representatives of the other people in Ethiopia who have been suffering a lot. For instance, everybody has been suffering, but I hope that as well the fighting in the south, in the in the Ogaden, will be something of the past, and that indeed all Ethiopians of all ethnic groups will celebrate this inclusive democracy. I think Ethiopia can give a fantastic example to the world.
I understand.
Not just to Africa, to the world.
I understand. By the way, you know, one of these days, the other day, I was watching a demonstration on the northern part of Ethiopia, the Amhara region, and there were some who had your picture on the demonstration and saying that, thank you, Miss Anna. How does it feel?
Well, I just saw my photo in a rally in Bahir Dar.
Yeah, that was what I meant.
I feel humbled. And I feel that, what can I tell you? I just share this incredible hope that Ethiopians have, and that confidence that they go and demonstrate and want peace and democracy and human rights. That's all I want to Ethiopia. I don't have any agenda on Ethiopia. I don't have any interest. Then just my perception from the experience I had in Ethiopia in 2005, and since then, talking to Ethiopians of all groups, of all views, that indeed democracy and peace and justice is possible in Ethiopia. And I'm so happy that now there is a prime minister who understands that, instead of staying with this totalitarian, fascist, oppressive rule of TPLF in the past and the Melezenawe. Now he is now bringing real change. That's so good, and that's what is really important.
I understand.
I'm really full of hope.
By
and,
the way,
joy with the news that I'm getting now from Ethiopia.
By the way, talking about your journey to Ethiopia, you know, being on the verge, I think we shall, of course, see you in Stockholm on the 25th anniversary of the Ethiopian Radio. That's due to take place on the 8th of September. Am I right?
Yes, of course, Ato Ahmed. I have promised you, and I will deliver. So if you go ahead with that rally, I'll be there.
Oh, yeah, definitely, absolutely. And you'll be getting our invitation paper. Now, ma'am, last but not least, would you care to share your usual words of wisdom to our listeners?
Well, I've told you I'm like all Ethiopians, I'm full of hope. I'm I have trust that Prime Minister Abiy knows where he's heading. He has been making incredible steps towards the inclusive democratic Ethiopia that I think it is absolutely at the reach of all, and I just wish him strength and luck it's also important,
of course,
and he has the determination, he has the right attitude, he is young. I hope all Ethiopians will indeed rally behind him in this new road, and that they will be alert as well against those who will attempt to derail the process, because unfortunately everywhere there are also people from the past which committed crimes that who don't want to let go, and who explore and oppress the people of Ethiopia. So I think we need to now put our best wishes in this effort of Prime Minister Abe, ask all the Ethiopian leaders from all the opposition groups to be ready to meet with him, to work out with him. And I really believe that Ethiopia will have a bright future of development as the people of Ethiopia, all the people of Ethiopia, of all ethnic groups deserve. And finding this unity and the good government that the people of Ethiopia deserve.
Ma'am, thank you very much. Thank you very much indeed.
You're welcome, Ado Ahmed.
And I will see you in Stockholm, but before that, okay. I will be sending you an invitation paper. Thank you very much.
Thank you so much.
Thank you. አማቶቻችን እንግዲህ በመጨረሻ ላይ ያልናቸው ምንድነው አስተውሳለው ከጥቂት ጊዜያት በፊት ኢንተርቪው ባደረኩት ጊዜ መስቀል አደባባይ እንገናኛለን ብዬ ተስፋ አድርጌ ነበር ያስተውሳለው ይስላቸው ያ ነገር እየደረሰ ነው ወይ ስላቸው አዎ በሚገባ አስተውሳለው ትክክል ነው ደሞ እየደረሰ ነው እናደርጋለን ነው የሚሉት ሌላው እንግዲህ ከዚያ ቀደምሮ ግን እርሶ እና እኛ ስዊድን ውስጥ የኢትዮጵያ ድምጽ ሬዲዮ 25ኛ አመት በዓል ሲከበር በሴፕቴምበር 8 እናገኘውታለን ቃል ገብተውልን ነበር ያ ነገር አሁንም አለ ስላቸው አዎ ባጀንዳ የተቀምጧል በዛ ከቀጠላችሁ እመጣለሁ እንገናኛለን ብለዋል እኛም እናመሰግናለን መጨረሻ ላይ ምንድነው ያሉት መልእክት ለኢትዮጵያኖች የተለመደው ተቃሚ መልእክት ሆንላልናቸው ያሉት ምንድነው ባጭሩ ዶክተር አብይ ጥሩ ርምጃ በመውሰድ ላይ ናቸው የኢትዮጵያ ህዝብ ተቃዋሚውንም ጨምሮ እንግዲህ ዶክተር አብይ የሚሉት ተፎካካሪ የሚሉት ነው ተቃዋሚውንም ጀምሮ ከዙ በዙሪያቸው ሆኖ የተጀመረውን የሰላም የዲሞክራሲና የአንድነት ግል እንደሚያደርጉት ባለሙሉ ተስፋ ነኝ እድልም ያስፈልጋቸዋል ህዝቡ ግን ከሁሉም በላይ ኢትዮጵያ ህዝብ ከነሱከሳቸው ጋር መሆን አለበት ባሁን ጊዜ ነው የሚሉት እንድሳቸውም እንደሚገምቱት አንዳንድ ይሄለውጥ እንዳይመጣ የሚፈልጉ ተንኮል ጠንሳሾች መኖራቸው አይቀርም ያ ያጠፉት ወንጀል እንዳይጋለጥባቸው የሚፈልጉ ያንን በጋራ መታገል ነው ግን በጋራ ሆኖ ከዶክተር አብይ ጋራና ከተፎካካሪዎቹ ዶክተር አብይ እንደሚሉት በጋራ ሆኖ የኢትዮጵያን ትልቅነት ያመጣሉ ኢትዮጵያ በ ጣም ትልቅ ችሎታና ብቃት ያላት ሀገር ስለሆነች ለአፍሪካ ብቻ ሳይሆን ለዓለምም አርአያ እንደምትሆን እርግጠኛ ነኝ ነው ያሉት እንግዲህ የተከበሩ አና ጎሜስ አና I'll be talking to you after this one and I'll call you soon
ፈቀደልኝና ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ
ባቢሶም ያጃው ቢሾም ከመንበሮ ከመንበሩ ሰው ክፉ እንዳይሰራ እንዳይረክሳ ገሩ እንዳይረክሳ ገሩ እንዳይረክሳ ገሩ ሲሆን አይደለም ወይ ንጉስ እንዳገልጋይ ንጉስ እንዳገልጋይ ሀገር የምትሞቀው የነጻነት ፀሐይ የነጻነት ፀሐይ የነጻነት ፀሐይ የሞሪንጋን ቅጠል የተከልኩት በጄ የሽፈራው ቅጠል የተከልኩት በጄ ጤናዬን ከነሳኝ ልንቀለው ከደጄ ልንቀለው ከደጄ ልንቀለው ከደጄ ለቆረጡት ስጋ ላፈሰሱት ጠጅ ላፈሰሱት ጠጅ ከፋዩ አንተ ነህ በርትተህ ስራ እንጂ በርትተህ ስራ እንጂ በርትተህ ስራ እንጂ ለካስጤና ዳም ነው መድኃኒት ሆኖኛል መድኃኒት ሆኖኛል መድኃኒት ሆኖኛል በፍቅር ተጋግዘ ካልደገፉት በቀር ካልደገፉት በቀር ትንሽ ጎጆ
አድማጮቻችን የኢትዮጵያ ድምጽ ሬዲዮ መላከ ህይወት ቀሲስ ጌጡን ባለፈው ሐሙስ ኢንተርቪው አርገናቸው ነበር ዛሬ ስለማይችሉ ያንን ኢንተርቪው እናሰማለን ብለን ነበር ግን ባለብን የቴክኒክ ስህተት ምክንያት እኔ ነኝ በግል ያላፊነቱን ሞዝደው የቀዳሁት ተደምስሶብኝ ላቀርብ አልቻልኩም ምን ነበር መላከ ህይወት ቀሲስ ጌጡ የኋላሸት በቅርብ ወደ አሜሪካ ሄደው የሁለቱን ቤተክርስቲያን አመራሮች የኦርቶዶክሱን ለማስታረቅ ከተመረጡት አንዱ ናቸው እንደነገሩኝ ከሆነ እንደውም ሐሳቡን የተነሰቱት አንዱም እሳቸው ናቸው ሆላንድ ካለ አንድ ኢትዮጵያዊ ጋር ሆነው እና ወደ አሜሪካ ሊሄዱ እንደሚሄዱ ነግረውናል ይሄን አስታራቂ ሆነው ስለሱ ጉዳይ ኢንተርቪው አድርጌያቸው ነበር ግን ኢንተርቪው ስለተደመሰሰ ነው የሚባለው በጣም ይቅርታ እየጠየቅኩ እስካሁን መልእክት ቸላቸው ምናልባት ከቻሉ ደውሉ ብዬ ነበር አልተመቻቸው ማለት ነው ስለዚህ ቃል ምንገባው ምንድነው እንደምንም ብለን ፈልገን በሚከተለው ሳምንት በሚተላለፈው ፕሮግራማችን ላይ ለመቅዳት ቃል እንገባለን እሳቸውን የአሜሪካንም ካሉ ከዛ ፈልገን ኢንተርቪው አድርገን ስለሁኔታው እንዲያስረዱን እናረጋለን ላሁኑ ግን እሳቸውን በተለይ እሳቸውን ትልቅ ይቅርታ አባታ ይቅርታ እንዲያደርጉልን ጠይቃለን አድማጮቻችንም እንደዚሁ ሌላው ቅድም ማስተዋቂያ የፒፒ ሎንግ ስትሮምፕን ጉዳይ ሲነገር ማስተዋቂያ ሲነገር ለሚቀጥለው ሳምንት መሰለኝ የተባለው ሆኖም ግን በሚቀጥለው ሳምንት ዶክተር መረራ ጉዲና ስለመጡና ብዙ ኢትዮጵያኖች እዛ ሊሄዱ ስለሚችሉ ብዙ ኢትዮጵያኖች እንዲገኙ ተብሎ ለሁለተኛው ቅዳሜ ሮዳኛው ቅዳሜ የተላለፈ መሆኑን እንደውለው ነግረውናል አሁን ስለዚህ የፒፒ ሎንግ ስትሮምፕ በአማርኛ የተጻፈው መጻፍ ጉዳይም የሚመረቀው ያሁኑ ፊታችን ቅዳሜ ሳይሆን የፊታችን ቅዳሜ ሳምንት መሆኑን በዚህ አጋጣሚ መግለጽ እንወዳለን እንግዲህ አድማጮቻችን ፕሮግራማችን ሊጠናቀቅ አንድ ሩብ ሰዓት ያህል ይቀራል ፕሮግራማችን እስከ መጨረሻው ሰዓት ድረስ እንደምትከታተሉ ባለሙሉ ተስፋ ነን ይህ ፕሮግራማችን በፌስቡክም እንደሚተላለፍና በተለያየ ጊዜ ማዳመጥ እንደምትችሉ በዚህ አጋጣሚ ልንገልጽላችሁ እንወዳለን ከጥቂት ደቂቃዎች በኋላ ደግሞ ስለ 25ኛ ዓመቱ ዝግጅት እስካሁን የተደረሰበትን ይዤላችሁ እመጣለሁ
ለንከለው ከደጄ ለቆረጡት ስጋ ላፈሰሱት ጠጅ ላፈሰሱት ጠጅ ከፋዩ አንተ ነህ በርትተህ ስራ እንጂ በርትተህ ስራ እንጂ በርትተህ መስሎኛል ለካስ ጤና አዳም ነው መድኃኒት ሆኖኛል መድኃኒት ሆኖኛል መድኃኒት ሆኖኛል በፍቅር ተጋግዘን ካልደገፉት በቀር ካልደገፉት በቀር ትንሽ ጎጆ አይቆምም እንኳን ትልቅ ሀገር እንኳን ትልቅ ሀገር እንኳን ትልቅ ሀገር አምናም ጾመን ነበር ካቻምናም እንደዛ ካቻምናም እንደዛ ዘንድሮስ ፈሰግን የምንፈታው በዛ የምንፈታው በዛ የምንፈታው በዛ ጳጳስ ከሳል ተፈ በሀገር በቤቱ ስብሐት ያሉ ምን ነው የማይፈቱ ምን ነው የማይፈቱ ምን ነው የማይፈቱ
አድማጮቻችን ፕሮግራማችን ከመጣናጋችን በፊት አሁን እንደሰማችሁት እንግዲህ ወይዘሮ አና ጎሜዝ ሳቸው በክብር የሚገኙበትና ሌሎች የሚገኙበት የኢትዮጵያ ድምጽ ሬዲዮ 25ኛ አመት በሴፕቴምበር 8 የሚከበር ሲሆን ይሄን ዝግጅት በተመለከተ ባለፈው ሳምንት ስብሰባ ተደረገ በኢትዮጵያ ኮሚኒቲ ሬዲዮኑ በተራው መሰረት የተወሰኑ ሰዎች ተገኝተው የሚከተለውን ውሳኔ ላይ ደርሰናል። በሴፕቴምበር 8 የሚከበረው የኢትዮጵያ ድምጽ ሬዲዮ 25ኛ አመት በዓልና የኢትዮጵያን አዲስ አመት ዝግጅት በተመለከተ ባለፈው አርብ ጁን 22 ቀን በኢትዮጵያ ኮሚኒቲ የስብሰባ አዳራሽ በተደረገው ስብሰባ እስካሁን ባለው ኢንፎርሜሽን መሰረት የክብር እንግዶች አንደኛ የተከበሩ አና ጎሜዝ፣ ሁለተኛ የስዊድን የከፍተኛ ትምህርት ሚኒስቴር፣ ሶስተኛ ጋዜጠኛ እስክንድር ነጋ፣ አራተኛ ጋዜጠኛ ተመስገን ደሳለኝ፣ አምስተኛ አንደርስ ኦስተርበሪና ካሪና ሄግን ጨምሮ ሌሎችም የስዊድን የፓርላማ አባሎች የሚገኙ ሲሆን በዚህ ስብሰባ ላይ በተደረሰ ስምምነት መሰረት የሚከተሉት የሥራ ዘርፎችና ለሥራ ዘርፎቹም ኃላፊዎች ተመርጠዋል። የእንግዶች ጉዳይ ኃላፊ አህመድ አሊና ሙልጌታ አበበ፣ ስፖንሰር አፈላላጊ ፋሲል መንግስቱና መኮንን ደመቀ፣ የምግብ ዝግጅት ኤልሳ ማራኪና ሃና፣ መጠጥ ሄኖክ ዮናስ፣ ሳሚ ኢዮብና ተመስገን፣ ሻይና ቡና ውቤ፣ የመዝናኛ ሙዚቃና ልዩ ልዩ መዝናኛዎች ኑሩ ሁሴንና ቹቹ፣ ዶክመንተሪ የሬዲዮኑ ዶክመንተሪ ማለት ነው ከበደ ገብሬ፣ መኮንን ደመቀ እና ሌሎችም፣ ዴኮሬሽን በቀለ አባ፣ ዘውዱ ሳምሶን፣ ሁሴን እቃግጂ፣ ይስሐቅ፣ የፕሮግራም መሪዎች መብራቱ፣ እመቤት ትዝታ፣ ከውጭም ምናልባት አንድ እንግዳ ይመጣ ይሆናል የሚላለ፣ ቲኬት አዘጋጅ መብራቱ፣ በቲኬቱ ላይ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንዲል ስምምነት ላይ ተደርሷል። ስምንተኛ ቀስቀሳ ማራኪ ወለላይና አህመድ፣ የሥራውን ዝግጅትና እቅድ በፕሮጀክት ፎርም ሰርቶ የሚያቀርብ ፋሲል መንግስቱ፣ የጠቅላላ የዝግጅቱ ኃላፊዎች አህመድና ይስሐቅ ሲሆኑ በሚቀጥለው ስብሰባ ላይ የዘርፍ ኃላፊዎች የሥራቸውን እቅድ ከኢኮኖሚ ወጪው ጋር ይዘው ይቀርባሉ ይላል። እንግዲህ ይሄን በተመለከተ እነዚህን ሰዎች የተለያዩ የዘርፍ ኃላፊዎችን ማንኛውም ሀገር ወዳድ ኢትዮጵያ ይሄንን ሬዲዮ ለመርዳት የሚፈልግ ኮንታክት እንዲያደርግና እነዚህን ሰዎች ኮንታክት አድርጎ ሊረዱ ሊተባበሩ የሚችሉበትን መንገድ ቢገልጹ እጅግ በጣም ሬዲዮኑ ባለ ውለታ ነው። እናመሰግናለን። አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ 5 6 ደቂቃ ሀሊ ቀርዋል። ከዛ በፊት ግን የሰላማዊ ሰልፉን በተመለከተ በድጋሚ ንገሩልን ያሏሉ። በደንብ አልሰማንም ቦታውና ጊዜውን ያሏሉ። ሰላማዊ ሰልፉ የሚካሄደው የዚህ የድጋፍ ዶክተር አብይን ለመደገፍ የተጠራው ሰላማዊ ሰልፍ የሚካሄደው በመጪው ሐሙስ በሰርገል ፕላታ ወይም ደግሞ ሰርገል ስቶሪ አደባባይን በለው በሰርገል አደባባይ ከቀኑ 17 ሰዓት እስከ ምሽቱ 19 ሰዓት መሆኑን በዚህ አጋጣሚ እየገለጥን፣ ሌላው ምንድነው ቲሸርት ከሰኞ ጀምሮ ነው መሰለኝ ያሉት። ከሰኞ ጀምሮ ምንድነው የሚለው ውድ እንደመር ኢትዮጵያውያን በ5/07/2018 ለሚደረገው ሰልፍ ቲሸርት ከሰኞ ጀምሮ በኢትዮጵያ ማህበረሰብ ወይም ሎካል ስለሚገኝ መግዛት እንደምትችሉ በማክበር እናሳውቃለን ይላል። እንግዲህ ሰላማዊ ሰልፉ በሚቀጥለው ሐሙስ ከ17 ሰዓት እስከ 19 ሰዓት ባለው ጊዜ በሰርገል አደባባይ ነው። በቅዳሜ ዕለት ደግሞ እንዲሁ እዚሁ ስቶክሆልም ውስጥ ዶክተር መረራ ጉዲና በአቢኤፍ ውይይት ያደርጋሉ። ዛም ተጋብዛችኋል። የኦፍኮ ድጋፍ ኮሚቴ መሰለኝ ስብሰባ ጠርቷቸዋል። እንግዲህ እስከ ሳምንት መልካም ሳምንት እያልን የምንሰናበታችሁ እኔ አህመድና እንዲሁም መብራቱ ነው። ጤና ይስጥልኝ። በቸር በቸር በሰላም ያገናኘን። Yeah, the bad.